አመሰግናለሁ። እንደገና መስማቴን ባንዳንድን አረጋ ዶክተር ትንሽ እንትን እላለሁ። መመሪያ ሰጣለሁ። እንግዲህ ወደ እንትን እንገባለን። ለአቶ ተኬና ለዶክተር የማስተላልፈው መልእክት ዶክተር አረጋኝን ስጠይቅ አቶ ተክሌ ሊጨምሩበት የሚፈልጉት ካለ አንዳንድ ታይፕ ያደርጉልኛል። አቶ ተክሌን ጠይቄ እሳቸው ንግግር አድርገው ዶክተር አረጋኝ ልትጨምረው የምትፈልገው እንትን ካለ አንዳንድ እየሰጠህ እድል እየሰጠን እየተጋገዛችሁ ትመልሱልናላችሁ ማለት ነው። ይህን ካልኩ እንደገና እንኳን ደህና መጣችሁ ወገኖቼ። እንግዶቻችን አቶ ተክሌ ሻው እና ዶክተር አረጋኝ ንጋቱ እንኳን ደህና መጣችሁ። አቶ ተክሌ ለረጅም ጊዜ እናውቃቸዋለን። ዶክተር አረጋኝን በስም ብናውቀውም ብዙን ጊዜ እንደ አቶ ተክሌ ቪዚብል የነበረ ወንድማችን አልነበረም እና ምንም እንኳን በባህላችን ለታላቅ ቢሆንም እንትን እድሉን መስጠት፣ ዛሬ ግን ለአዲስ ለመጣው ወንድማችን መጀመሪያ እድሉን እሰጣለሁ። ዶክተር አረጋኝ ወይም ደግሞ አላሚ በኒክኔምህ እስኪ እንግዲህ ቤቱን ሰላም በማለት ጀምረህ ዶክተር አረጋኝ ንጋቱ ማን ነው? ሞረሽንስ መቼ ተቀላቀለ? በሞረሽስ ውስጥ የነበረህ ሚና ምን ነበር? አሁንስ የተመረጥክበትን አቶ ተክሌ ተሸክመውበት የነበሩትን ሸክም ለመወጣት ምን ያህል ዝግጁ ነው የሚለውን አንድ ላይ አድርገህ ጠቅልል አድርገህ እስኪ ንገረን። እድሉን ለዶክተር አረጋኝ ወይም ደግሞ ለአላሚ ይሰጣለሁ። አመሰግናለሁ።
እሺ ወንድሜ፣ እሰማለሁ? መጀመሪያ ይሰማል? እሺ ወንድሜ ሰለሞን፣ ይህን ፕሮግራም አዘጋጅተህ ከጋሽ ተክሌ ጋር እዚህ መድረክ ላይ እንድንወያይ ስለጋበዝከን በጣም አመሰግናለሁ። እኔ እንግዲህ አረጋኝ ንጋቱ እባላለሁ። ያደግኩት አዲስ አበባ ነው። በተለይ ኮልፌ የሚባለውን ታወቃችሁ? ኮልፌ አካባቢውን ፈጥኖ ደራሽ ወይም ልኳንዳ ተራ የሚባለውን የአዲስ አበባ ክፍል የምታውቁ ሰዎች ካላችሁ እዚህ አካባቢ ነው ያደግኩት። ትምህርት ቤትም በኮልፌ አጠቃላይ እና እስከ ሃይ ስኩል ያለውን ትምህርት በኮልፌ አጠቃላይ ሃይ ስኩል እና ከዛም ደግሞ በተግባረ ዕድ ትምህርት ቤት ጨርሻለሁ። ከዛም የዩኒቨርሲቲ ትምህርት በአምስት ኪሎ በኤሌክትሪካል ኢንጂነሪንግ ነው የጨረስኩት። ከዛም ለውጭ ትምህርት ሳይንስ እና ቴክኖሎጂ የተወሰነ ጊዜ ከሰራሁ በኋላ ወደ ሁለት ዓመት ያህል ከሳይንስ እና ቴክኖሎጂ ሰርቼ ከዛ ወደ ትምህርት ወደ ህንድ ተልኬ ነበረ። እዛ እያለሁ ነው እንግዲህ ወያኔ የገባው። ከዛም ወደ ሃየር ኤዱኬሽን ወደ ኢትዮጵያ ወደ አሜሪካ መጥቼ የዶክትሬት ዲግሪን በኮምፒውተር ሳይንስ ጨርሻለሁ። ቤተሰቦቼ የአማራ ግንዳቸው ሰሜን ሸዋ ነው፣ ሁለቱም እናቴም አባቴም። እዚህ አሜሪካ ከመጣሁ በኋላ አሁን የምሰራው በአንድ የሜዲካል ሪሰርች ኢንስቲትዩት ውስጥ በአንድ ክፍል ዳይሬክተርነት ነው የማገለግለው። ወደ ትግሉ ስመጣ እንግዲህ ወያኔ ውስጥ ብዙም የኖርኩት ነገር ባይኖሩም በስርዓት ውስጥ እንደ ፈርስት ሃንድ ኤክስፒሪየንስ ያለ ነገር ባይ ከገቡበት ጀምሮ ወይም ከመግባታቸውም በፊት የያዙትን ዓላማ የተረዳን ሰዎች ልንደግፋቸው የምንችለው ምንም ምክንያት አልነበረም። ከመጀመሪያው ጊዜ ጀምሮ እንደውም 5 ዓመትም 10 ዓመትም ከቆዩ ኢትዮጵያ ያልቅላታል የሚል ፍርሃት የነበረኝ፣ ግን ለካ ህዝብና አገርን ማፍረስ ቀላል አይደለም። እስካሁን ባደረጉት ጥረት ያን ያህል ያሰቡትን ያህል ሊገፉ አልቻሉም። አሁን እዚህ ያለንበት ደረጃ ስንደርስ ደግሞ ከ27 ዓመት በኋላ እንደውም የዘሩት ጥላቻ ዘር እየተከረባበተ የህዝቦች ጠንካራ የረጅም ጊዜ ግንኙነት አሸናፊነት እያገኘ ባለበት ሰዓት እየደረስን ነው። አሁንም አገራችን ከበሽታ ከህመም ወይም ከፖለቲካል ከአስተዳደር ህመም አልወጣችም። በሞረሽ ውስጥ እንዴት ጀመርክ? እንግዲህ የጀመርኩት ቅንጅት አካባቢ የመላ ኢትዮጵያን ንድጅት ኢንጂነር ኃይሉ ሻዋል በሚመሩት ድርጅት ውስጥ ሰፖርት በመሆን ነው። ጋሽ ተክሌንም የተገናኘ ነው በዛ መድረክ ላይ ነው። ስለ ሀገራችን ጉዳይ እንቀያየር ነበር አንድ አይነት አመለካከት ያለን ሰዎች። ከዛም እኔም አቶ ተክሌም ያለንበት ሌላም አሁን ሸንጎ ውስጥ ያሉ አካሎች ጋር አብረን መስራት ጀምረን ነበረ። በኋላ ግን አቶ ተክሌ እና ሌሎች ወገኖች ሆነው ይሄንን የሞረሾ ገኔን አንድነት ድርጅት ለመመስረት በሚደረገው ጥረት ውስጥ ገብተን ከመጀመሪያው ጋሽ ተክሌ ከመሰረተው የአስተዳደር መዋቅር ውስጥ በጸሐፊነት አገልግያለሁ ከተመሰረተ ጊዜ ጀምሮ። ከዛም በኋላ ደግሞ በሚቀጥለው ራውንድ በሚቀጥለው ጉባኤ ላይ በምክትል ሊቀመንበርነት አገልግዬ ነው አሁን እንግዲህ ደግሞ በሶስተኛው የሞረሽ ወገኔ የአማራ ድርጅት ሶስተኛ ጉባኤ ላይ ነው አቶ ተክሌ ኃላፊነታቸውን በሌላ አካባቢ መዋል ስለነበረባቸው እኔ ለማገዝ ገብቻለሁ። እንግዲህ አቶ ተክሌን ለመተካት ብዙ ጊዜ የተናገርኩት ነገር ነው፣ አቶ ተክሌን ለመተካት ቀላል አይደለም። አቶ ተክሌ ህይወቱን ለትግሉ አሳልፎ የሰጠ ሰው ነው። እኔ ደግሞ የልጆች አባት ነኝ። አቶ ተክሌ የሚሰጠውን ጊዜ ለመስጠት አልችልም። ሁለተኛ ልምድም ቢሆን የአቶ ተክሌ ልምድ የሚተካ ሊሆን አይችልም። ግን ቢሆንም ነው ወደን አይደለም እዚህ ውስጥ የገባ ነው ፖለቲከኞች ሆነን አይደለም። የህልውና ጉዳይ ስለሆነብን የሚያንገበግብን ሰዎች በዚህ ጉዳይ ውስጥ ከዳር መመልከት አንችልም፣ ወይም ደግሞ ጊዜ አይመቸኝም፣ ወይም ደግሞ የቤተሰብ ጊዜ የሚባልበትን ጊዜ ትንሽ መቀነስ አለብን። አገር ቤት ያሉ የመኖር ህልውናቸው፣ በስራ የመቀጠል ህልውናቸው፣ ልጆቻቸውን የማሳደግ መብታቸው እየተገፈፈ በሚታገሉበት ቦታ እኛ ደግሞ ትንሽ የቤተሰብ ጊዜና የራስን ጊዜ አካፍሎ ይህንን ነገር ማድረግ ተገቢ ነው ብለን እንግዲህ እኔና ወንድሞቼ እዚህ ውስጥ የምናገለግል አቶ ሰለሞን አንተም ታውቀዋለህ፣ እዚህ ውስጥ አገልግለሃል። ከነሱ ጋር ሆነን ለመግፋት እና ትግሉ ወደፊት በምንችለው ሁሉ ለማገዝ ቆርጠን ተነስተናል። ይህም ሲሆን አቶ ተክሌ እና ሌሎችም በዚህ በትግሉ ውስጥ ያፈራናቸው ወንድሞቻችን ከጎናችን ስላሉ ይሄ ነገር በጥሩ እጅ እንዳለ ነው የሚሰማኝ እና ጠንክረን እየሄድን ነው። ወጣቶችን ሴቶችን እያሳተፍን የአባላት ቁጥሩን እያገዝን አንድ አይነት አቋም ካላቸው የተለያዩ የአማራ ድርጅቶች ጋር በተለይም ደግሞ ከአማራ ህልውና ለኢትዮጵያ አንድነት ድርጅት ጋር በጣም ከፍተኛ የአቋም የዓላማ የግብ አንድነት ስላለን ከነሱ ጋር በጣም በከፍተኛ ደረጃ ተቀራርበን ለመስራት እና ሌሎችም ደግሞ እንዲሁ ተመሳሳይ አቋም ያላቸውን እና ከኛ አቋም ጋር ከአማራው ችግር ጋር ቲዩን ያደረጉ ወይም ሬዞኔት ያደረጉ ድርጅቶች ጋር አብሮ ለመስራት እና ትግሉን ወደፊት ለመግፋት ተቆርጠን ተነስተናል። ይሄንንም ስንል ድርጅት እንደ ድርጅት እንደው ዝም ብሎ ወያኔን ከማጥፋት ወያኔን ከመተካት እና አማራውን ህልውና ከመደገፍ ያለፈ ቋሚ ኢንስቲትዩሽን የአማራ ኢንስቲትዩሽን ሆኖ እንዲቀጥልም ህልም አለን። ይሄንን ደግሞ ህዝባችን ተረድቶ አማራ ወገናችን ተረድቶ ይሄን ድጋፉን እየሰጠ እያበረታታ እየአባባርነቱ እየቀጠለ ይሄን ኢንስቲትዩሽን እያዳበሩ እንደሚሄድ እርግጠኛ ነኝ። በእነሱ ድጋፍ በነባር ወገኖቻችን ድጋፍ ማለትም በእነ አቶ ተክሌና በሌሎችም አክቲቪስቶች ድጋፍ ሞረሽ ከጥንካሬ ጥንካሬ እንደሚሄድ እኛም የበኩላችን አስተዋጽኦ ለማድረግ ከፍተኛ ጥረት ለማድረግ ቆርጠን ተነስተናል። ይሄው ነው እንግዲህ ልል የምችለው። አመሰግናለሁ አቶ ሰለሞን።
አመሰግናለሁ። ቀጣውን ዶክተር ነው አቶ ተክሌን ቤቱን ሰላም እንዲሉ አደርግና የሚቀጥለውን ጥያቄ ለቆላ አደጋ ወንድሜ እድል እሰጣለሁ። አቶ ተክሌ ሻው እስኪ እንግዲህ ማይክ ያዙና ያው ቤቱንም ሰላም ይበሉት። ሞረሽ ከሞረሽ ሊቀመንበርነት የሞረሽን ሊቀመንበርነት ዱላውን ለታዳጊ ወጣቶች እንዳስተላለፉ ዶክተር አረጋኸኝ ነግሮናል፣ አብስሮናል። ሞረሽን መልቀቅ ሞረሽ ተክሌሻው ሞረሽ ነበር። በተለይ ወዳጆቻችንም ሆነ ጠላቶቻችን በክፋት ወዳጆቻችን ደግሞ ወይም ደግሞ የአማራ ልጆች ሞረሽን ከተክሌ ተክሌን ከሞረሽ ለይተው አያውቱም ነበር እና ምን ተሰማዎት? ሞረሽን ለሌላ አሳልፈው ሲሰጡ ምንድን ነው የተሰማዎት? ኮንፊደንቶስ ምን ያህል ነው? እስኪ ማይክ ያዙና ሰላም ብለው ስንብቱን በሚመለከት የሚሉን ካለ ከዛ ቀጥለን እንግዲህ ሌላም አዲስ ድርጅት እንትን እየመሩ ነው፣ ያንን በተከታይ ጥያቄ ውስጥ እንመጣበታለን።
ያስተክ ዛከ ቁልፏን ንካት።
አሰማለሁ አሁን። ሃሎ ሰማለሁ። አዎ፣ እግዚአብሔር ይስጥልኝ። በመጀመሪያ ደረጃ ሐሳቤን እንድሰጥ እና ደግሞ በጣም ከምወደው ወንድሜ ዶክተር አረጋይ ጋራ ስላቀረባችሁኝ ከልብ አመሰግናለሁ። እንግዲህ መጀመሪያው ጥያቄ ሞረሽና ተክሌ ተያዙ ናቸው። ሞረሽ ተክሌ፣ ተክሌ ሞረሽ ነው እና አሁን ሞረሽን ስትለቅ ምን ተሰማህ የሚል ነው። ብዙ ሰው ይላል፣ ግን እንደዚያ እኔ አላየውም ወንድሞች። ምክንያቱም በዘመዶቻችን አንድ እንጨት አይነድም፣ አንድ ሰው አይፈርድም ብለው ያምናሉ። እኔ የዚህ አይነት አባባሎች እስረኛ ነኝ እና ስንመሰርትም 93 ሰዎች ሁነን ነው። እዚያ በኋላም ዓለምን ዙረን በርካታ የአማራ ልጆችን አስተባብረን የተሰራ ስራ እንጂ ብቻዬን። በእርግጥ ቅድም ዶክተር አረጋኝ እንዳለው እኔ የስራ አንድ ቦታ ላይ መድረስ አለበት ብዬ ስለማምን የራሴን ህይወት ትቻለሁ። ሞኝ ሰው መሆን ያስፈልጋል። ሰዎች በህይወታቸውን እየገበሩ እኛ ደግሞ የተወሰነ ነገር መቅፋደት በሚል ሙሉ ጊዜን ስለምሰራ አሁን የተባለውን እንትን ሊሉ ይችላሉ ሰዎች። ግን እንደ አጋጣሚ አሁን ወንድሜ ሰለሞንም ማነማን እንደማለ ታውቃለህ፣ ዶክተር አረጋይ ታውቃላችሁ፣ የሞረሽ ምክር ቤት አባላት፣ የሞረሽ ስራ አስፈጻሚ አባላት በየአህጉሩ ሆቴል እየተከራዩ ትኬት እየቆረጡ ሀሳብ እንድሰጥ ባያደርጉ ይኑሮ ሞረሽ እዚህ አይደርስም። በእኔ ብቻ ጥረትና እኔ ሞረሽን የተቀላቀሉ ችግሩ የገባቸው ወንድሞቼ የጋራ ጥረት ስለሆነ የጋራችን ነው። ይህንን እንዲያው ለለበጣ እወደድ ብዬ አይደለም፣ ይህንን ያዙልኝ፣ የወንድሞቼ ጥረት ነው። ሁለተኛ ሞረሽን ስንመሰርት ያቋቋምነው ሞረሽ እንዲጠፋ አይደለም። የአማራውን ታሪክ ወደኋላ ሂጄ በማየት አባቶቻችን መጥፎ ነገር ልጅ አይነገርም እያሉ ነው ያሳደጉን ሁላችንም። ቢነግሮን ኑሮ እንነቃ ነበር እና በኢትዮጵያ ውስጥ ሰፍተን ለጥቃት ተጋላጭ በመሆናችን ቢያንስ እንኳን ሮማ ፖቶስካ የጻፈውን ቢያንስ እንኳን ዮሐን ክላፍ የጻፈውን ተርጉመውልን እንዲህ ተብሏል እኮ ብለውም ቢሆን ኑሮ የአማራው ጥፋት ይሄ አይሆንም ነበር። ስለዚህ ሞረሽ ያን አይነት ነገር እንዲከላከል በአማራና በኢትዮጵያ ላይ የሚነሳ ምክንያቱም አማራ ስንል ኢትዮጵያዊ ነው፣ የአማራው ሀገር ኢትዮጵያ ናትና አማራና ኢትዮጵያነትን የሚነካ ነገር ሲፈጠር ይሄ አይደለም ብሎ የሚል የሚመክት ኃይል መፈጠር አለበት። ከሁሉም በላይ የአማራው በትምህርት አማራው በጤና አማራው በመገናኛ አማራው በዘመናዊ ቴክኖሎጂ ታውቁታላችሁ። የመንዝን ገበሬ ታውቁታላችሁ። ቡልጋን ገበሬ የሸንኮራን ገበሬ ታውቁታላችሁ። ደግሞ ይሄ እንግዲህ ከአዲስ አበባ ቅርብ የሆነውን ነው። ራቆላው ደግሞ ስትደዱ የበለጠ ድህነት ለግሩጫማ የሌለው የልቀነና ያለ ልብስ ዋንድ በአመት እንኳን ልብሱን የማይቀይር ህዝብ ያለበት ሀገር ነው። እና ያ ህዝብ ከዚያ እንዲወጣ ሞረሽ ይሰራል፣ በሲቪክ ድርጅትነቱ ይቀጥላል ብለን ያደራጀ ነውና አሁንም ቅድም ወንድሜ ብሏል ጥሩ ልጆች ነው። እኔ ህጋችን የሚያዛን እንደው ቋሚ የሆነ ጠንካራ ኢንስቲትዩሽን ለመፍጠር እንጂ ጠንካራ ሰዎችን አይደለም። በእርግጥ ከእያንዳንዱ ጠንካራ ኢንስቲትዩሽን ለመገንባት ጠንካራ ሰዎች ያስፈልጋሉ። ኢንስቲትዩሽን ከጠነከረ ግን ደካማ ሰዎችን ጠንካራ ማድረግ ስለሚቻል ጠንካራ ኢንስቲትዩሽን ለመፍጠር ጥረት እያደረግን ነው። ስለዚህ በዚያ ውስጥ ቁርጠኝነቱ አማራውን ለመርዳት ያሉ ወንድሞች አሁን ተረክበውታል። ስለዚህ ሞረሻ አንድ ችግር ቢፈጥርበት እኔ በእነዚህ ሰዎች ላይ አላማርርም። ድጋፍ ካላገኙ እሰይ ካልተባሉ ለሚጠይቁ ጥያቄ መልስ ካላገኙ እነሱም ሰው ናቸውና ይደክም ይችላል። ግን ያ ይሆናል ብዬ አልጠብቅም። አማራው እስካሁን የሰጠውን ድጋፍ ይሰጣል ብዬ ደግፋለሁ። ሞረሽ የኢትዮጵያ ብቻ ሳይሆን በአፍሪካ እንደው አርአያ የሆነ የሲቪክ ይኸው እንደምታውቁት እንደ እስራኤሎቹ ቋንቋቸውን፣ ሃይማኖታቸውን፣ ባህላቸውን በኢኮኖሚያቸው ታውታችሁ ከዚህ ሀገር የትላልቅ ዩኒቨርሲቲዎች፣ ትላልቅ የብዙሀን መገናኛ መሳሪያዎች በዚህ በኢንፎርሜሽን ቴክኖሎጂ ውስጥ ያሉት እነሱ ናቸው። ይሄ ቢደራጁ ነው። ዛሬ ጃፓንን ይዟቸው፣ ዛሬ ኤዥያዎችን ሀገሮች ይዟቸው፣ ተደራጅተው ነው መንግስት ብቻ አለም ያን ያደረገላቸው። እና እኛም ወደዚያ እንዲደርስ ስለሆነ ሞረሽ ዘላቂ ይሆናል ብዬ ተስፋ አድርጋለሁኝ። ይህንም የአማራ ስ ልጅም ይህንን ያደርገዋል ብዬ አምናለሁ። እና ስራው የሁላችንም ነው። ተደጋግሞ በአደባባይ ተክሌ ሞረሽ ተክሌ ሞረሽ የተባለበት ሰዎችን ኑሮበት አይደለም፣ ጠንካራ ሰዎችን በትምህርት የላቁ እንደው ነገራችን ላይ ሞረሽ ስራ አስፈጻሚ አባላት በዘመናዊ ትምህርት ድኩማኑን የብቻ ነኝ ይህንን ነው የምናገረው። በርካታዎቹ በዘመናዊ ትምህርቱ የገፉ ወንድሞቻችን ናቸው ያሉበት እና ያድጋል። እነሱ ያልወጡበት ምክንያት አለ፣ አንድ ባህል አለን። የመጀመሪያው ሙሉ ሰዓታቸውን አለመስራታቸው ነው። ሁለተኛ ደግሞ ሁሉንም እንቁላል ግን በአንድ ቅርጫት አታስቀምጥ ነው የሚለው ፈረንጁ። ዘመዶቻችን የሚሉን ስራው በስራው ይሄ ጊዮርጊስ ብትር ሲወጋን ሲወረወር አይታይም ነው። ስራ እየተሰራ ነው። አለመውጣታቸውን አትዩና በርካታ የሞረሽ ሰዎች አሉ። በዚያ ይያዝልኝ። አዲሱ ድርጅት ላይ እንግዲህ የተመሰረተበት ምክንያት አለ። ሞረሽ የሲቪክ ድርጅት ሆኖ አማራው በኢትዮጵያ ውስጥ የመኖር መብቱን እንደ ሰው የመንቀሳቀስ በኢትዮጵያ ሀገሩ የመኖር መብቱን ህልውናውን ከማስጠበቅ ጋራ ድምጽ ለመሆን የተደራጀ ድርጅት ነው። አሁን ግን እያየነው ብቻውን በሲቪክ ድርጅት አልቃሽ ብቻ ተበደለ፣ ውሃ ተጠማ፣ እዚህ ደበደቡት ብሎ ማለቱም አንደኛ የሚያሳድረው የተጠቂነት ስነ ልቦና ይኖራል እና አማራው ደግሞ ይህን አይቀበልም። እስካሁን ድረስ የሚቆየው አማራው እንደው አሸንፎም ተሸንፎም አማራው የስነ ልቦና የበላይ ነው። ታስታውሱ እንደሆነ እንደ ቀልድ የሚባል እንደ ቁም ነገር ታምራት ላይኔን እንደ አማራ በመቁጠር ታምራት ላይኔ ጠቅላይ ሚኒስትር ታዳነው መለስ ዜናዊ ፕሬዝዳንት፣ ምክትሉ አንድ ፕሮፌሰር ማናቸው ጉራጌ ነበሩ፣ ጸሐፊ ተስፋዬ ሀዲሶ ሆኖ ተመረጡ እና የሀገራችን ሰው እንግዲህ ማንኛው የትኛው ነገድ አባል እንደገጠመው አይታወቅም፣ ግን በስፋት ይገጠም ነበረ። ፕሬዝዳንት ትግሬ፣ ምክትል ጉራጌ፣ ጸሐፊው ከምባታ፣ ጠቅላዩ አማራ ነው የማታ የማታ ተብሎ ተገጥሞ ነበረ። እና ምን ለማለት ነው? አማራው ምን ጊዜም ተሸንፎም ስነ ልቦናው የበላይ ነው። ይሄ ትልቅ ሀብት ነው፣ እንደው በገንዘብ የማይገኝ የማይደፋ። ይህንን ማስከበር አለብን። ይህን የበላይነቱን ማስከበር፣ የበላይ ስንል ሌሎችን መናቅ አይደለም፣ ሌሎችን እንዳይደርስም አለ። እንደው የኔ የሚለው ይህንን በአማራው የምናየው ነው። በግል ህይወቱም አሁን በስደቱ ዓለም ብዙ ሀገር ዙሪ ያለው እንዲሁ በግል አማራው አሁንም ተሸንፎ አያውቅም። በግል ኑሮው የተማረ ነው፣ ልጆችን ያስተማረ ነው፣ የተሻለ ኑሮ የሚኖር ነው። የሸሚዙ ኮለባታ አይቆሽሽም፣ ጫማው አቧራ አይታይባትም። የቀላል ኩራት እንዳይመስላችሁ፣ ከባድ እንትን ነው። ያንን ግን አሳድገን አይሆንምና በኢትዮጵያ ውስጥ የራሱ የሆነ ፖለቲካ ይኖረዋል። በኢትዮጵያ ፖለቲካ ህይወት ውስጥ ቀደም ሲልም አባቶቹ አጥንታቸውን ከስክሰው ደማቸውን አፍሰው ያቆዩት አገር ናት። በዚያች አገር ውስጥ የራሱም የሆነ ከሰዎችም ሳይል አመልጣለሁ ሳይል ሳያንስም ነባራዊ ሁኔታዎች በፈቀዱት መጠን ራሱን ወክሎ እንዲገኝ የፖለቲካ ልጅ ያስፈልጋል የሚለው ከአባሎቻችን ግፊት በመምጣቱ ሁለተኛ የተለያዩ ሰዎች እየተነሱ አማራው እኮ ፖለቲካ ድርጅት የለውም፣ የተጠናከረ የለውም፣ አብረው አይሰሩም የሚል የተደጋገመ አሉባልታ አለ። አማራው አብሮ መስራት አቅቶታል። ኢትዮጵያዊነቱን ሰፍቶለት ከተለያዩ ድርጅቶች ጋር መሄዱ ጠላት አለማድረጉ በይቅርታ የሚያምን በመሆኑ ወደ ሰፊ በመሆኑ እውነት እየመሰለው ኢትዮጵያን ያነሱት ጋር ከነሱ ጋር መሰባሰቡ እንደ ድክመት ታይቶበታል። ስለዚህ ይህንንም ቀዳዳ መሸፈን አለብን ብለን የአማራ ህልውና ኢትዮጵያን ድርጅት የሰኘ ድርጅት መስርተናል። ለጊዜው የዚያ ድርጅት መሪ ነኝ። ከዚያም እኔ መቆየት አልሻም። የመጀመሪያ ሁለት ነገሮች አሉ ማልሻባቸው። የመጀመሪያው እድሜም እንግዲህ አይፈቅድም፣ 65ን አልፌያለሁ። አማካሪ ጥናት የሚሰማ ከተገኘ እሱን ማማከር ይህን አካሉ ማድረግ፣ እዚያ የተረፈ ታሪክን ማስተማር አሁንም የሚሰማ ከተገኘ እና ወጣቶች እንዲረከቡ እንፈልጋለን። እንግዲህ ወጣት ስንል እንዳነሳሳትም እንፈልጋለን። ኢትዮጵያ ስትመራ የኖሮች በወጣት ነው። ልብ አድርጉ፣ ኢትዮጵያ ወጣት አለመራትም ማለት አይደለም። ኢትዮጵያ ሴት አለመራትም ማለት አይደለም። እስካሁን ምንም ማውቃቸው 16 ሴቶች ኢትዮጵያን መርተዋል በሴትነት። እንደው የቅርቦቹ እንኳን ብትተዋቸው ንግስት ዘውዲቱን ብትመለከቷቸው ኢትዮጵያን ንጉሰ ነገስት ነው መርተዋል። ከሳቸው በኋላ ያንበውትን ብትተዋቸው እንደነ ጣይቱን እድሜ በምኒልክ የጣይቱና የምኒልክ ጥንካሬ ነው። የአድዋን ጦርነት ታሪክ ስንመለከት፣ የመቀሌውን ጦርነት ስንመለከት፣ የውጫሌውን ውል በማፈስ ስንመለከት ጣይቱ የተጫወቱት እና ቀላል አይደለም። የመቀሌ ላይ የተደረገውን ጦርነት ድል ለማድረግ የጣይቱ መላ የጣይቱ አይዟችሁ ጀግናዎቹ እኔም አለሁ የሚለው ምናቸው ነው። እነሱን የመሰሉ ሰዎች ላይ ተናል። እዚያ በኋላ የሁለቱ ወንድማማቾች የልብነ ድንግል ሚስት ወለተ ሰብለ ወንጌልን ተመልከቷቸው። ቱርኮችን አንበርከው የሰደዱ አይዟችሁ ያው ነው ወዘው ሰብለ ወንጌል እቴጌ ሮማን ወርቅን ስናያቸው እቴጌቷ ምንተዋምን ጎንደር ዘመንግስት ውስጥ የነ በካፋ ሚስት እነዚህን ስናያቸው በኢትዮጵያ ውስጥ ሴት መርቷል። ወጣትማ ወጣት ነው ብያችኋለሁ። ቀዳማዊ ኃይለ ሥላሴ በ25 ዓመታቸው ነው ሙሉ ንጉሠ ነገሥት የሆኑት። ልብ አድርጉ። እዚያ የተረፈ የቀሩት እያሱ በስንት ዓመቱ ነው? ተመልከቱ። በወጣት ነው የተመራው። ወጣት ብቻ አሁን ያን መንግስቱ ኃይለማርያም 36 አይሞላው ማናው መለስ መዚያ ነው። አሁን ዛሬም የተመረጠው ሰውዬ በዚያው ደረጃ ነው። እንግዲህ ዛሬ 41 ዓመት የሆነ ይመስለኛል። እና ወጣትነት በኢትዮጵያ ውስጥ አልመራም፣ ሴቶች አልመሩም አያሰኝም። አሁን የሚቀረን ማጎራፈር፣ ማቀላቀል፣ ወጣት ሽማግሌ፣ ሴት ወንድ የሚሉትን ማጣጣ የሚታዩ ሰዎች የሱነን በአስፋፉ መታየት አለበት ብለን እናምናለን። እና ከዚህ አንጻር እኔ ወጣቶቹ፣ ሴቶቹ እና ሽማግሌዎቹ ኃላፊነት በሚቀጥሉት የተወሰኑ ዓመታት በኋላ የድርጅቱ ደንብ አለ፣ ስርዓት አለ፣ በዚያ መሰረት ሰዎች እንዲተኩኝ ይፈልጋሉ። ለዚህ ላይ አማራ የሆነ የአማራ ሁሉና ተጠብቆ የኢትዮጵያ አንድነት እንዲረጋገጥ የሚል የኢትዮጵያዊ አማራ የዚህ ድርጅት አባልም ደጋፊም በመሆን ቃላችንን እንጠብቅ ያደረጋም ብዬ አስባለሁኝ። እንግዲህ ከልብ አመሰግናለሁ። ጥያቄውን መልሼ ከሆነ ልልቀቃት ታይም አይኳን መሰለኝ።
ኦኬ፣ በጣም እናመሰግናለን። በቅድሚያ ዶክተር አረጋኸኝ አቶ ተክሌ ጤና ይስጥልን፣ ሰላም ብያለሁ። እንኳን ከፍተኛ ትኩረት በመስጠት እንደውም ከጠበቅነው ጊዜ ቀደም ብላችሁ ስትገቡ አይቻለሁኝ እና ይሄ ትልቅ ትኩረት መስጠት ነው። ሰዓቱን አክብራችሁ የምንጠይቀውን ጥያቄ ለማብራራት እኛም ጋራ ለመመካከር በሰዓቱ አክብራችሁ በመገኘታችሁ ከፍ ያለ ደስታዬን በሩሙ ስምና በራሴ ስም ገልጻለሁ። በጣም እናመሰግናለን ወንድሞቻችን፣ ይሄ ትልቅ ነገር ነው። ይህንን ካልኩ በቀጥታ ወደ ጥያቄ እሄዳለሁኝ። የመጀመሪያው ጥያቄ አማራው የጨርቅ መጥፋት አደጋ ተደቅኖበታል ወይም በመጥፋት ላይ ነው ያለው። ስለዚህንም በመመልከት ይመስላል ድርጅቶች ወደ አንድ ተጠቃለው ወይም ወደ አንድ መጥተው ይህንን የጨርቅ መጥፋት አደጋ ለመቀነስ በአንድ ላይ ለመስራት በቅርብ ጊዜ ወስነዋል። ይህ ለኛ ለዚህ በሩም ውስጥ በአማራ ኢትዮጵያውያን በመንዋያይ ሩም ውስጥ ትልቅ ደስታ ነበረ። በወቅቱ ደስታችን አክብረን ገልጸናል፣ ስንገልጽ ነው የቆየን። አሁንም በዚሁ ጉዳይ ላይ መብራራት ያለባቸው ነገሮች ስላሉ ነው እንግዲህ ለእናንተ ጥያቄ ለማቅረብ የሞከርነው። ለመሆኑ እዚህ ውሳኔ ልትደርሱ የቻላችሁት በድርጅቶቹ ምን ያህል ግንዛቤ ተይዞበት ነው? እና እስቲ በዚህ ጉዳይ ያላችሁን አስተያየት እንድትሰጡን እንጠይቃለን። የመጀመሪያው ጥያቄ ይሄ ነው። ለአቶ ተክሌ ቅድሚያ ልስጥ መሰለኝ። አቶ ተክሌ በዚህ ጉዳይ ላይ እስቲ ይሄዱበት።
አመሰግናለሁኝ ወንድም የቆላ ደጋ፣ እግዚአብሔር ይስጥልኝ። እንግዲህ ይሄን አንድ ነገር እንረዳ። እንግዲህ በመጀመሪያ ደረጃ አንድ ድርጅት እንዴት ይመሰረት? አሁን ሰው ሲሰማ ሳይ አማራው ድርጅቶቹ በዙ፣ አንድ አይሆኑም፣ ተበታተኑ የሚል ሰማለው በብዛት። ያ ለኔ ከድርጅት አመሰራረትና ነባራዊ ሁኔታዎችን ካለመረዳት አንዱ የመነጨ ይመስለኛል። ሁለተኛው አማራው እንዲደራጅ የተወሰኑ ክፍሎች አይፈልጉም። ማንኛውም አማራው ተደራጅቶ ኃይል እንዲወጣ የተደራጁ የፖለቲካ ድርጅቶችም አይፈልጉትም፣ እነዚህ ምዕራባዎችም አይፈልጉትም። ለዚህ የተለያየ እንደው ስሙን ማዳከሚያ፣ የወጣቱን መንፈስ ማላሸቂያ አድርገው የሚጠቀሙበትም ይመስለኛል። ከዚህ አንጻር እንደው ወደዚህኛው ከመምጣቴ በፊት እንዴው አንድ የፖለቲካ ድርጅት እንዴት ይመሰረታል? በምን ምክንያት ይመሰረታል የሚለው ማስተባበል ፈልጋለሁ። የፖለቲካ ሳይንስን ሀሁ ያጠኑ ሰዎች የሚነግሩን የፖለቲካ ድርጅቶች የሚፈጠሩት በሚከተሉት ምክንያቶች ነው። የተወሰነ የማህበረሰብ ክፍል እንዲደራጅ ግፊት የሚሰጡ ኃይሎች ለማራ ህይወቶች መፈጠር አለባቸው ይላሉ። እነሱ ኮንፍሊክት ወይም ግጭቶች ይሏቸዋል። እነዚህ ግጭቶች እንዲፈጠሩ የሚያደርጓቸው ምንድናቸው ብሎ ሲጠይቁ በህብረተሰቡ ውስጥ የተለያየ ኮንፍሊክት ወይም ግጭት የሚፈጥሩት ፍላጎቶች፣ የፍላጎቶች መለያየት፣ ቫልዩ ወይም እሴት። አንዱ ለምሳሌ አሁን የእስልምና ሃይማኖት ተከታዮች፣ የጴንጤዎች፣ የኦርቶዶክስ እምነት ላይ ሃይማኖቶች አሉ። ስለ ሃይማኖት እንኳን የተለያየ እሴት ነው ያለን። እንዴት ነው የምንላቸው እሴት? ስለ ፍቅር፣ ስለ ጀግንነት፣ ስለ መስዋዕትነት የምንሰጣቸው ዋጋዎች የተለያዩ ናቸው። የእሴቶች መለያየት ድርጅቶች ወይም ሁኔታዎች የሚያውባቸው ምታዎች አንዳንዶቹ መስፈርቶች አሏቸው። ጥሩና መጥፎ፣ የተሻለ ያልተሻለ፣ ቀኝና ግራ ብሎ ለመለየት እያንዳንዳቸው የምጠቀምባቸው መለያዎች፣ እነዚያ ለግጭቶች መፈጠር ምክንያት ናቸው ይላሉ። እነዚህ እንግዲህ ነባራዊ ነገሮች ናቸው። በጥቅሉ ግጭቶች በፖለቲካ ለፖለቲካ ድርጅት መመስረት ሶስት መሰረታዊ ነገሮች መፈጠት አለባቸው ይላሉ። አንደኛው በግለሰቦች በእምነትና በአመለካከት ይሄ ትክክል ነው፣ ይሄኛው ትክክል አይደለም ብለው ሲነሱ፣ ለምሳሌ በምሳሌ ለማብራት ይሄ የኢትዮጵያ የተማረ ቡድን የኢትዮጵያ ችግር ምንድን ነው ብሎ ሲጠይቅ ግማሹ የመደብ ጥቆና ነው አለ፣ ግማሹ የብሔረሰብ ነው አለ። ስለዚህ ሁለቱም ተለያዩ። የመደብ ያሉት ባንድ ነው ተሰዷቸው፣ ብሔረሰብ ያሏቸው ሌላ ሆኑ። ይሄ እንግዲህ ስለ አንድ ነገር ስለ አንድ ችግር አፈታት መነሻው የሚከተሉት ይሄ እውነት ነው ብለው ያሉት ነገሮች እንደ አንድ ማሳያ ነው። አንድ ነገር ትክክለኛ ነው ትክክል አይደለም ብለን የምናይበት መነጽር ለመለያየት ለተለያየ ቡድን መፈጠር ምክንያት ይሆናል። ሁለተኛው ቡድን እያንዳንዱ የማህበረሰብ አባል የህብረተሰቡን አጠቃላይ ምን መሆን መለያየት ነው። ለምሳሌ አሁን ዛሬ ኢትዮጵያ ወታቸው አላችሁ፣ በርካታው ለአንድነት የቆመው የኢትዮጵያ ህብረተሰብ ኢትዮጵያ በነገድ መከፋፈል የለባትም፣ ኢትዮጵያ አንድ ናት። ለተከታዮች የሚገባው አስተዳደር ከዚህ የነጻ ከቋንቋ የጸዳ መሆን አለበት ብሎ ያምናል። ሌሎች ደግሞ የለም የብሔር ጥቆና ነበረብን ይሄ ትክክል ነው መፈጠር ያለበት ትክክል ነው ይላሉ። ሌሎች አሃዳው አስተዳደር ትክክል ነው ይላሉ። ሌሎች ደግሞ የለም ፌደራሊዝም ነው ይላሉ። ይሄ እንግዲህ ለዚህ አብረሳ የምንመኝለት መለያየት ማለት ነው። ሶስተኛው ግለሰቦች ሁልጊዜ ማህበረሰብ በውድድር ውስጥ ነው ያለነው። እንወዳደራለን፣ ለስራ እንወዳደራለን፣ ለስልጣን እንወዳደራለን፣ ለመወሪያ ቤት እንወዳደራለን። ብቻ ብዙ ፉክክሮች አሉባቸው። እነዚህ ነገሮች ናቸው ለአንድ የፖለቲካ ድርጅት መፈጠር ነባራዊ ሁኔታዎች የሚባሉት። ስለዚህ ወደ አማራው ስንመጣ አማራው ተጠልቶ በጠነ ተፈረጀ ልብ አርጉ። ተፈረጀና እንዳይማር እንዳይሰራ በኢትዮጵያ እንዳይኖር እሱ ብቻ አይደለም ታሪኩን ፈሪነህ ሽንታምነህ እያሰሩ ሲያደርጉት የአማራው ልጆች ይሄማ ሊሆን አይገባም አሉና ባሉበት ቦታ አማራው ቁጥሩ ብዙ ነው እንደምታውቁት ቁጥሩ ሰፊ ነው ባለም የተበተነ ነው። በመሰላቸው ደግሞ የፖለቲካ ድርጅት የሚመሰረተው በተወሰኑ ሰዎች አካባቢ በሚያውቋቸው ሰዎች ነው እና ይህን መቋቋም አለብን ብለው ዛሬ እንግዲህ በውጭ ያገር ቤቱ የምታውቋቸው ናቸው ያሉ ድርጅቶች በአማራ ስም ያው ባዲን ነው ሌላ በአማራ ስም ድርጅት የለም እንደምታስታውሱት። ከውጭ ያለ ነው በሲቪክ ድርጅት እንደ አምባ የሙያ ማህበራት የተለያየ ጥቅም ያላቸውን የሚያስረክቡ የአማራ ላይ የቆሙ እንደ ትሪፕል ኤ መሳሰሉ በየከተማው አማራ ይመስላል ለአማራ ብሎ ተቋቋሙ። በፖለቲካ ድርጅትም አሁን እንደ አማራ ህና እንደ ቤተ አማራ እንደ መሃድ ቀደም ሲል ቤተ አማራ መድን ዳግማይ አማዳ የነበሩት አሁን መሃዱ ነዋል። እነዚህ በመሰላቸው አቅጣጫ ለአማራው ድምፅ እንሆናለን ብለው ተደራጁ ልብ አርጉ። በተለያየ ጊዜ እንፈታለን ብለው የማይተዋወቁ ሰዎች ናቸው ከቀሩት ጋር የቤተ አማራ ሰዎች ከአማራ ህልውና ጋር አይተዋወቁም ወጣቶች ናቸው። ቀደም ሲል ቤተ አማራ መድን እና አህመድ የምንላቸው እድላያለ የሚኖሩ ሰዎች ናቸው ግን ለአማራው መቆመን ያለብን ናቸው። ይሄ በአማራው ላይ የደረሰው ችግሩን እንፈታለን በሚል ምክንያት ተመሰረቱ። አሁን እንዲህ ድርጅቶች ቀደም እንዳልኳችሁ በተለያየ ምክንያት አልተዋሃዱም ይባል ነበር። ተደራጅተው ራሳቸውን ሳያስተዋውቁ ኃይላቸውን ሳያደራጁ ወደ አንድነት ሂዱ የሚል ግፊት ነበር። ያ ጊዜው አልፈቀደም ለእያንዳንዱ ቀን ለእያንዳንዱ ጊዜ። ስለዚህ ጊዜው ሲደርስ በእርግጥ አልተሞከረም ማለት አይደለም ወደ 3-4 ጊዜ ሙከራ ተደርጓል በተለያዩ ምክንያቶች አንድነትን ለመፍጠር አልተቻለም። ምክንያቱም አንድ ነገር ለማድረግ ጊዜ ወሳኝ ነው ወቅት ወሳኝ ነው። ስለዚህ ያሁኑ ስብስብ ግን ከተነሱ የተሰባሰቡ ድርጅቶች በኢትዮጵያ ነባራዊ ሁኔታ በአማራው ላይ በደረሰው ነባራዊ ሁኔታ የተነሳ የተፈጠሩ ይሄ ትክክል ነው በሚል ልብ አርጉ። ቅድም ያቋቁ መመዘኛዎች እንዱልኝ እኛ ትክክል ነን እኛ የምናይበት መነጽር ትክክል ነው ፈቀረው ይልቅ ለአንድ አላማ ተቁሞ ግን የምናይበት ነገር ይላያል በሚል ቁጥራቸው እንግዲህ ስካሁን ባውጫውት 6 የፖድካ ድርጅቶች ተመስርተዋል። እነዚህን ድርጅቶች ግን አንድ ላይ መዳልባቸው የሚል ተፈጠረና እንትኑ ምንድነው የሚባለው ምስጋናው ድርጅቱን ለሚከተሉ ሰዎች እንፈጠፈልጋለሁ በግል የኔ የመጀመሪያው የትሪፕል ኤ የሚባሉት የአማራ ማህበረሰብ በሰሜን አሜሪካ ወይም ትሪፕል ኤ የሚባለው በዚህ በሃውስ ሪዞሉሽን 128 የሚባለውን በማስተዋወቅ ደረጃ ሰፊ ሚና የተጫወቱ እህት ወንድሞቻችን። ሁለተኛ ሲያትል የሚገኝ የአማራ ማህበረሰብ ስብስብ። ሶስተኛ ሲያንዲያጎ የሚገኙት አሁንም የአማራ ማህበረሰብ ስብስብ እና የአማራ ሙያተኞች ማህበር ናቸው በጋራ ተሰባስበው ይህንን የተለያዩትን የአማራ ድርጅቶች አንድ እናርጋቸው የሚል 6 ወር የፈጀ ስራ ሰሩ። በ6 ወር በኋላ ልብ አርጉ ከሰሜን አሜሪካ እንግዲህ ረጅም ኮንቲኔንት ነው 3 ታይም ዞን ያለው ሀገር ነው ከዚህ ሀገር የሚኖሩትን ጠርተው ከአንድ እስከ 5 ሰዎች አሉበት ተገንታችሁ ሜሪላንድ ሲልቨር ስፕሪንግ ከሚገኝ አንድ ሆቴል ተገንታችሁ እንመካከር የሚል ጥሪ ያቀረቡ ጊዜው ስለደረሰ አው ግሬስትልኝ አማራ አሜሪካን አሶሲኤሽን እግዚአብሔር ይስጥልኝ እና ንሶች ሁሉም አወንታይ ሆኖ መጡላችሁ። ሶስት ቀን በዝግ ትግራችን ምንድነው? ምን ልንሰራ እንችላለን? የሚለውን ሰፊ ውይይት ተወያየን። በውይይታችን ተካፋይ የሆኑት እንግዲህ 18 እየተባለ ነው የተነገረው። 18ቱ የፖድካ ድርጅቶች አሉ። ይሄንን ያዙልኝ። የተደራጁት የአማራ የፖድካ ድርጅቶች፣ የአማራ አካባቢ ድርጅቶች፣ የአማራ ሙያተኛ ድርጅቶች እና አራት የብዙሃን መገናኛ አማራ ድምጽ፣ ብራና፣ ልሳን አማራ እና ጊዮን የምንላቸው የሬዲዮና በፌስቡክ የሚተላለፍ በዩቲዩብ የሚተላለፍ መገናኛ ያላቸው እነዚህ አልተገደሉ፣ ሁሉም ተገኙ። 18 የሞላው ይሄ ነው። ቁጥሩን እንድትዙልኝ። እዚያ በኋላ ያደረግነው ልናደርግ የምንችለው ድርጅት እያንዳንዱ ድርጅት በዓላማ ይለያያል፣ በግብ ግን አንድ ነው። ግቡ አማራን ከፈጽሞ ጥፋት መታደግ ነው፣ ለአማራ ድምፅ መሆን ነው፣ አማራ የደረሰበት ጥቃት መከላከል ነው። ልዩነት የለም። ወደዚያ ግብ ለመድረስ ግን የምንከተላቸው ዓላማዎች፣ ስትራቴጂያችን፣ ስልታችን ስለሚለያዩ አሁን ያንን አጥፋ አታጥፋ ብንል አንግባባም። የምንግባባው አንድ በሚያረጉን ስራዎች ላይ ተስማምተን እነዚያን አንድ የሚያረጉን ሊሰራ የሚችል አንድ አካል ይፈጠር እና በህብረት ወይም ትብብር አንድነቱን እንጀምረው የሚል ነው። ይሄ ላይ ያለምንም ልዩነት ተስማማን። ስለዚህ ይህንን ሊያረግ የሚችል ምን ይፈጠር ተባለና የፈጠርነው የእያንዳንዱ ድርጅት ኃላፊ የሚገኝበት ካውንስል ይፈጠር ተባለ። ይህንን ስሙን ሰምታችሁ ይችላል። አሁን በአጥሮት የአማራ ድርጅቶችና ማህበረሰብ ስብስብ በሲጠቃለል አድማስ የሚል ስም ተሰጠው። ይህ አካል ሊሰሩ የሚችሉትን ስምምነት የደረስንባቸውን ነገሮች በፕሮጀክት እየነደፈ እያወጣ ለአማራ በማቅረብ በአንድ መንገድ ልሰራቸው ምቾታች እንስራ ነው እና ከመጀመሪያው ከተስማማንባቸው አንድ ጠንካራ የሆነ የአማራ ድምፅ እናቋቁም የሚለው ላይ የዓለም ልዩነት ተስማምተናል። መግለጫዎቹን አይታችኋል። በተለያየ ሬዲዮ ተሰጥቷል። እያንዳንዱ መሪ ለምሳሌ በአማራ ድምፅ ሬዲዮ ሁለት ጊዜ ተሰጥቷል። በጊዮን ተሰጥቷል። በልሳን አማራ ተሰጥቷል። በብራናም ተሰጥቷል። እያንዳንዳቸው ይህንን አፈንድተዋል። ያንንም እንዳያችሁ እንዳዳመጣችሁ ፋ አደርጋለሁ። ስለዚህ ያሰባሰቡን ቅድም ያልኳችሁ ናቸው። በስብሰባው ላይ መጣጣም ነበር። ምክንያቱም እንደንትን ካሰብ ነው ስለ አማራ እያሰብነ አማራዎች መለያየት የለብንም። እንደገና ደግሞ ይህ አንድነት እንዲጠነክር ወደሚፈለገው ግብ እንዲደርስ የደጋፊዎች ሚና ወሳኝ ነው። ትናንሽ ነገሮችን እያመጣን ትንሽ እንዳንሆን አደራላለሁ። ትልቅ ነገር እያሰብ ትንሽ ነገር ላይ እንዳንጠመድ፣ የቃላት ልዩነት እንዳናመጣ የመጀመሪያው ጥንቃቄ መደረግ ያለበት ይሄ ነው። የመጀመሪያው መከባበራችን ነው፣ መደማመጣችን ነው። እሴቶችን አስቀምጠናል። የአማራው እሴቶች ምንድን ናቸው? መከባበር፣ ታታሪነት፣ ሃይማኖት፣ ጀግንነት፣ ጽናት፣ ቤተሰብ ፍቅር፣ የአገር ፍቅር፣ እነዚህ የአማራው እሴቶች ናቸው። እነዚህን ማክበር ነው። ይህን ስናከብር የእኛም አንድ ይጠነክራል በሚል ተስማምተን የተለያየ ነውና እንደው ጥያቄውን አርዝሜባችሁ እንደሆነ አላውቅም። በጣም ጤናማ ነበር። የእናንተም ድጋፍ በዚህ ዙሪያ ላይ መተባበር መቻል አለባችሁ። የአማራው ልጅ ፊትና ጀርባ መሆን የለበትም። ይህንን ስንል ግን ጥንቃቄ ማድረግ ይጠይቃል። ዘመዶቻችን ጌታዬ ሆይ ከወዳይ ጠላት ጠብቀኝ ጠላቴን የጠብቀዋለሁ ብሎ ነው የሚጸልዩት። ስለዚህ አማራ ቋንቋ አስቸጋሪ ነው። የወፍ ቋንቋ የለንም እኛ። የእኛን ቋንቋ ማንም ይችላል። ስለዚህ ከእነዚያም መጠንቀቅ ያለብን ይመስለኛል። ይህንን አስኳሉ እንዳይቸገር ኢንፌክትድ እንዳይሆን ጥበቃ የማድረግ እያንዳንዱ ሰው ነው ብዬ አስባለሁ። ከልብ አመሰግናለሁ። የኔ ጌታ ጥያቄውን በአግባቡ መልሼ ከሆነ ጥሩ ነው፣ ካልሆነም ጠይቁ ደግማችሁ። ታንክ ዩ።
አይ በሚገባ ተመልሷል፣ በሚገባ ነው የተመለሰልን። የሚጨምሩበት ካለ ዶክተር አረጋኝ እዚህ ላይ ትንሽ ቢሄዱበት ቢጨምሩበት ደስ ይለኛል። ዶክተር አረጋኝ።
እሺ፣ እሰማለሁ።
ይሰማል። እሺ፣ አይ አቶ ተክሌ በትክክል አስቀምጦታል። እንደው ወደዚህኛው ጥያቄ ወደ ቆላ ደጋ ጥያቄ ከመመለሴ በፊት እንደው ቅድም አቶ ተክሌ ባሉት ላይ እንትን ለማለት ነው ሞረሽ እንደው አቶ ተክሌ ይሄንን ስናገር ምናልባት ደስ ላይለው ይችላል። ሞረሽ የአማራውን ትግል ወይም የአማራውን ችግር ያለበትን ሁኔታ በተገቢው ቋንቋ ለህዝብ እንዲደርስ ማድረጉ በአሁኑ ሰዓት አሁን በዙብን እያልን የምንላቸውን የአማራ ድርጅቶች እንዲመጡ ስራ ሰርቷል። ይሄንን ማንም የሚክድ ያለ አይመስለኝም። አገር ቤት ካሉት ጀምሮ ኢቭን በአዴን ኢህአዴግ ውስጥ ያለው የአማራው ድርጅት አካል ች ሁሉ የሞረሽን መግለጫዎች፣ ትንታኔዎች በተለይ ደግሞ የተለጠፉብንን አጓጉል የታሪክ በደሎች በጽሁፎቹ እየተከታተሉ ተምረውበታል። አሁን ላለበት የአማራ እንቅስቃሴ አስተዋጽኦ ያደረገ ነው እና ሞረሽ ያለ ተክሌ ወይም ተክሌ ያለ ሞረሽ ሲባል እንደው በአንድ አቅጣጫም እንደው ሰው ስላወቀው ብቻ ሳይሆን አትሊስት በሞረሽ አሁን ያለበት ደረጃ ሊደርስ የቻለው ያለ ተክሌ ሊሆን አይችልም። በፍጹም አቶ ተክሌ ከፍተኛ የሆነ አስተዋጽኦ አድርገዋል። ለዚህ ደግሞ ምክንያቱ ሪሊ አንድ ቆራጥነቱ እንዳለው ሞኝነቱ ለሀገር ሲል ሞኝ ሆኖ ጊዜውን ህይወቱን በመስጠቱ፣ ከዛም ውጭ ደግሞ ተገቢው የታሪክና የፖለቲካ ብስለት ከስላልኑ ጋር በተያያዘና በግል ጥረቱ ያገኘው የታሪክ አዋቂነቱ ለእኛ ለአማራው ትግል ትልቅ አስተዋጽኦ ያደረገ ነው። እኔ በበኩሌ እንደው ብዙ አማራ ይሄን ይረዳል ብዬ አስባለሁ። ዶክተር ፕሮፌሰር አስራት ለአማራው ትግል የአማራውን ትግል ቀደም ብሎ ገብቷቸው መስዋዕትነት ድረስ ያደረሰ ነገር አድርገዋል። ከዛ ቀጥሎ ሪሊ ለአማራው ትግል ከፍተኛ አስተዋጽኦ አደረገ ብዬ የምለው አቶ ተክሌ ነው። ይሄንን ስል ሪሊ እንደው አጠገቤ ስላለ እንትን ለማለት ሳይሆን ከልቤ እኔ ራሴን ክርስቲያን አድርጌ ነው የማስበው፣ ለዋሽ አልፈልግም፣ ከልቤ የማስበውን ነው። ይሄንን እንዳውም እንዳው ታሪክ ወደፊት ይመለከተዋል ብዬ አስባለሁ። ፕሮፌሰር አስራት መስዋዕትነት ይክፈሉበት እንጂ የአማራውን ብሶት፣ የአማራውን ወቅታዊ ሁኔታ፣ የአማራውን ያለበትን ሁኔታ በትንታኔ ከታሪክ ጋር በማያያዝ ህዝቡ በሚገባው ቋንቋ አርቲኩሌት በማድረግ የአቶ ተክሌን ያህል ሚና የተጫወተ ሰው የለም የሚለው ለእኔ በእርግጥ የማየው ነገር ነው። ሀሰት አይደለም፣ ውሸት አይደለም። የቦዲ ኦፍ ወርኩ በየዩቲዩቡ ገብቶ ማየት ይቻላል። እኛ ውስጥ ደግሞ ሞረሽ ውስጥ ሆነን አብረን የሰራነው ሰዎች ደግሞ የምናውቀውን እናውቃለን። እንደው ያንን ልበል ብዬ ነው እና ሰው በዛ እንደው ሞረሽም ተክሌ ተክሌም ሞረሽ ነው ቢል የተጋነን አይደለም። ምክንያቱም ቢያንስ ከበስተኋላው ሁለን አብረን የቆም ሰዎች ብንኖርም ሞረሽ ያለበትን ደረጃ እዚህ ደረጃ ሊደርስ የቻለው በአቶ ተክሌ ከፍተኛ ጥረት ነው። ያንን ማለት ፈልጋለሁ። ወደ ጥያቄው ስመለስ ሪሊ ከጋሽ ተክሌ የምጨምረው ነገር የለም። ትልቁ ነገር የድርጅቶች መብዛት እየተባለ በጠላቶችም ሊሆን ይችላል በወዳጆችም ድርጅቶች በዙ ማንን እንርዳ የሚል አንዳንድ እንትኖች አሉ፣ ቅሬታዎች አሉ። እኔ ያ እንደ አማራ በመደራጀት ገና 5-6 ዓመት ሊሆን ነው ከመላው አማራ አንድነት ድርጅት ወዲህ ከአምስት ዓመት በፊት በሞረሽ የተጀመረ ነው ያ መደራጀት። በዚህ ጊዜ ውስጥ ራሱ የድርጅቱ አስፈላጊነት የአማራው መደራጀት አስፈላጊነት አይታየንም ከሚባልበት አልፈን አሁን ደግሞ ብዛት ኖሮን ማየቱ ያ ደስ ሊለን ይገባል እንጂ ሊያስቀይመን አይገባም። ግን ደግሞ በዛው ልክ የአማራውን አጀንዳ ወደፊት ለመግፋት አንድ ላይ መስራቱ ደግሞ ከፍተኛ አስተዋጽኦ ስለሚያደርገው እና ህዝቡም ደግሞ አንድ ላይ ጋልቫናይዝ እንዲሆን ሊረዳ ስለሚችል ብዙ ሙከራዎች ተደርገዋል። አሁን የመጨረሻው ግን አቶ ተክሌ እንዳለው በጣም ፕሮሚሲንግ የሆነና ምናልባትም ከሞከርናቸው ሙከራዎች ተምረን ይሄኛው በተሻለ መንገድ ሪያሊስቲክ በሆነ መንገድ እያንዳንዱ ድርጅት የራሱን ህልውና የራሱን አሰራር የራሱን ጥንካሬ ይዞ እየቀጠለ በተመሳሳይ ደግሞ በሚያግባቡን አጀንዳዎች ላይ ሁላችንም በመንስማማበት አጀንዳዎች ላይ አብረን መተን እንሰራበት። ሁለተኛም ደግሞ አማራው ስራሳችንን ምንነቆር እየመሰለው በተለይ ደግሞ ከጣላቶቻችንም ሊመጣ ይችላል ማንን እንርዳ ማን ይሻላል ማን አይሻልም እየተባለ ያማራው እንዳይደራጅ የሚያደክሙትን ኃይሎች አብረን በመስራት ሁላችን ባንድቋ አማራው ሁሉም ለሀገሩ ሊያገለግል ይችላል በምትፈልጉት ቦታ በምትፈልጉት ድርጅት በፖለቲካው በሲቪኩ በሚዲያው የፈለጋችሁትን በመርዳት ተሳታፊ ሁኑ የደግ የትግሉ ጋን ተጠር ሆናችሁ ደጋፊዎቹኑ የሚለውን ባንድ ድምጽ ለማሰማትና አማራው በሙሉ ይሄ የተለያዩ መከፋፈሎች እንደምክንያት እየሆኑ እንዳይደራጅ ያደከሙትን ነገር አንድ ላይ ያመጣል። ስራውን ከመስራትን ባሻገር አማራው ብዙ ነው አጋሽ ተክሌ እንዳለው በውጭም በውስጥም ዋናው ነገር አንድ ላይ አምጥቶ ኃይሉን አንድ አድርጎ በአሁኑ ሰዓት ምናልባት ኦሮሞዎች ጋር የሚታየው በትግሪዎች ጋር የሚታየው ድርጅታዊ ጥንካሬ እኛ ጋር ባጭር ጊዜ ውስጥ በዚህ አማካኝነት በዚህ ስብስብ አማካኝነት ጥሩ ደረጃ ላይ እናደርሰዋለን የሚል ትልቅ ተስፋ አለ። ለዚህ ደግሞ ጋሽ ተክሌ ከፍተኛ ሚና እየተጫወተ ነው። እኔ እድሜ ገፋ የሚለው ጥሩ ምክንያት ሊሆን ይችላል ግን ጋሽ ተክሌ ለብዙ ጊዜ እንፈልጋለን ዋናው ነገር ጤናውን ጥንካሬውን ብርታቱን ይስጥህ ከዛ በተረፈ ግን ከጋሽ ተክሌ አሁንም ብዙ ምናገኘው ነገር አለ ምንማረው ነገር አለ እነዚህ የሲቪክ ኦርጋናይዜሽኖች የፖለቲካ ድርጅቶች እንዳው ልዩነታችንን በደንብና አንድነታችንና ልዩነታችንን ከፈተሽናቸው ማልባትም አንድ ላይ የመምጣቱ በትውውቅ በአብሮ በመስራት መግባባቱ ኖሮ መተማመኑ ኖሮ እነዚህ ድርጅቶችም ኮንሶሊዴት እያደረጉ ጠንካራ የሆኑ ድርጅቶች የተወታተሙ ሳይሆን ጠንካራ ድርጅቶች እንደሚሆኑ ነው እምነታችን። ይሄንንም ግብ ነው ይዞ የተነሳው ይሄ ስብስብ ገና አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ ግን አትሊስት የጋራ መግለጫ መውጣቱ ቀላል አይደለም። ደግሞ በንግግር በውይይት ብዙ የጋራ ፕሮጀክቶች እየተቀረጹ እዛ ላይ ሁላችንም እየተባበርን ለአማራው አንድ ድምጽና አንድ ሜሴጅ በመላክ ጠንካራ የአገራችን ውስጥ ያለው ትግል አጋር እና ደጋፊ እንሆናለን የሚል እምነት አለ። በዚህ አቋያ ወራሽ የራሱን አስተዋጽኦ ለማድረግ ከፍተኛ ፍላጎት አለ። ሁሉም እያንዳንዱ ድርጅት እንደዚህ ያደርጋል የሚል እምነት አለ። ይሄ ነው ለምንችለው እንግዲህ አቶ ተክሌ ላይ እንደው ተጨማሪ ለማድረግ ይሃል እንጂ እሱ አብዛኛው መልሶታል። አመሰግናለሁ።
ኦኬ በጣም እናመሰግናለን ዶክተር። ይሄ ጥያቄ በሚገባ ተመልሷል በሚገባ አዳችሁበታል። ጊዜ እንደሌላችሁ እንትን ያልኩ ነው አንድ አንድ ነገሮችን እየሰማው ነው። ቅድሚያ ምን ሰጣቸውን ጥያቄዎች ላስቀድምና እስቲ አንድ ጥያቄ ልጠይቅ። የአማራ ድርጅቶችና ማህበራዊ ስብስቦች ካንድ ላይ ሆኗል ብለናል አሁን በቂ መልስ ተሰጥቶናል። ነገር ግን በሌላ በኩል ደግሞ አንድ አማራ የሚል በቅርብ ጊዜ እንደ ተፈጠረና የሚዲያ ፍጆታ በሚመስል መልክ መግለጫ የተሰጠበት ሁኔታ አለ። ስለዚህ ጉዳይ የምታውቁት ነገር አለ ወይ? ለምንስ ወይ አልተጋበዘም ወይስ በዚህ መካከለ የተፈጠረ ነገር አለ ወይስ በተለይ አቶ ተክሌ ይህንን ጉዳይ በልጥ የምታውቁት ይመስለኛል። እስቲ በዚህ በኩል ያላችሁን ቅድሚያ እንደው ካለዎት ጊዜ አንጻር ይህን ጥያቄ ቢያብራሩልን አቶ ተክሌ።
እሺ፣ አመሰግናለሁ። በመጀመሪያ ለምን አልተጋበዘም? ሁለት ነገሮች አሉ ላለመጋበዙ። ጋባዦቹ ቅድም ያልኳችሁ የአማራ ማህበር በሰሜን አሜሪካ፣ የቅድም ትሪፕል ኤ ያልኳችሁ የአማራ ሙያተኞች ማህበር ወይም አምባ፣ የአማራ ስብስብ ማህበር በሳንዲያጎ፣ በቴክሳስ ዳላስ እና በሲያትል ናቸው። እነዚህ ሰዎች በአማራ ስም የተደራጀን ሁሉ ፈልገው ነው የጠሩት ያገኙት። በዚያ ወቅት ይሄ ድርጅት አልተፈጠረም። የመጀመሪያው ያ የኛ መፈጠር ነው እነሱን ወደዚህ ያመጣቸው ብለን ነው የምንገዛው። እኛ ስብስብ በተፈጠረ በሳምንቱ ነው ስብሰባ ያካሄዱትና ተፈጠረ የተባለው። እነዚህ እነማን ናቸው? ታውቃቸዋላችሁ። መጽሐፍ ቅዱስ ከፍሬያቸው ታውቋቸዋላችሁ ይለናል። እና ይህንን ለእናንተ የቤተክርስቲያኑ እንደምትሄዱ እርግጠኛ ነኝ። እስላሞች የሆናችሁም ሙስሊሞች በየመስጊዱ፣ ምክንያቱም ሃይማኖቶች ሰላምን፣ አንድነትን፣ ፍቅርን ሰባኪ ናቸውና ችግር የሚፈጥረው አካል ማን እንደሆነ ሁሉም በተመሳሳይ ቋንቋ የሚገልጹት ይመስለኛል። እና ፈጠርና ያልዋቸው ሰዎችን ታውቋቸዋላችሁ። ዳዊት ወልደ ጊዮርጊስ እና ጌታቸው በጋሻው ናቸው። የእኒህ ሰዎች የፖለቲካ ታሪክ የማያውቅ ያለ ሰው አይመስለኝም። ለማን ቆሙ እንግዲህ እናንተ ማወቅ አለባችሁ ነው። ዝርዝር መናገር የሚያስፈልገን አይመስለኝም። ስለዚህ ይህንን ስብስብ ለማዳከም ነው። አማራውን እዚያ ተለይቶ አይታይም። እንደምታውቁት ነው። ሰዎች እውነት ስንናገር አይወዱም፣ ግን ምንጊዜም እውነት ትመራለች እና እውነት ቀጭን ናት። ወፍራም ገፋ ትታይም፣ ግን አትበጠስም። በዚያ መልክ ነው እያልኩ የምገፋውና ታስታውሳላችሁ፣ ይሄድን እንዴት እንደተመሰረተ ከዚያ በኋላ ይሄድን እንዴት ብሎ በአንድ ቀለሊት ባዕድ እንደሆነ ታውቃላችሁ። ይህም ያው ተመሳሳይ ነው። በጣም ቢንቁን ነው እና እንደው ከዚህ በላይ መሄድ የሚያስፈልግ አይመስለኝም። ቆላ ደጋ ዳሞት በኢትዮጵያ ውስጥ ብዙ እድሜ አለ ታውቃለህ። እና ይሄ ሊያስጨንቀን ሊያስደንቀን አይገባም። በአምስቱ ዓመት ጦርነት እነማን ባንዳ እነማን ጀግና እንደነበሩ እናስታውሳለን። እና አሁንም የዚህን ድርጅት ከሚሰበስቡ ሰዎች ከራሳቸው ከአዘጋጆቹ ጀምሮ የኋላ ታሪካቸውን ብታዋቸው አባቶቻቸውን ታሪክ እነማን ናቸው ይህንን ጠይቅ። አንዳንዴ የዚህ እኔ የምኖርበት ሀገር ወደ ስራ ሲቀጠር ሰው የኋላ ታሪኩ ነው የሚታየው። ምን ነበር ነው? እንዲያው ትክክል ነው። አጼ ቴዎድሮስም ታሪክ ብናነብ እንዴት ነበር የሚያስተምሩ እና ይገርማቸዋል። አጼ ቴዎድሮስ ከፍተኛ ጦርነት ብለው ገጠሟቸው እና ሰፊ ዝግጅት ካደረጉበት አንዱ ደጃች ውቤ ጋር ያደረጉት ጦርነት ነው። እና ደጃች ውቤ ጋር ያደረጉትን ጦርነት ከባድም ስለሆነ የመጨረሻውም በሰሜኑን ግንባር የወሎን፣ የትግሬን፣ የጎጃምንና የጎንደርን መሳፍንቶች አንበርከው የመጨረሻ ዘውድ የሚጭኑበት ጦርነት ስለነበረ አማካሪያቸውን ቢልን እሳቸው ዮሐንስ የሚባለውን የዚህን ጦር እስቲ እቅድ አውጣ አሉት። ቢል ሶስት ዙር ሰራዊቱን በሶስት ዙር ከፈለ። የመጀመሪያው ዙር የንጉሰ ነገስቱ ሁለተኛ ሰዎች ባለስልጣኖች፣ ሁለተኛው ዙር የነሱ ተከታዮች፣ የሶስተኛው ዙር ንጉሰ ነገ ማን ነው ቴዎድሮስና የቴዎድሮስ ታማኞች ብሎ ሰጣቸው። አይ ቤላውን ተሳሳት ካሉት፣ እነዚህ እኮ የኔ ሁለተኛ ሰዎች እኮ የኔን ሞት የሚፈልጉ ናቸው እና እነሱ ጠንክረው አይዋጉም። እነሱ መጀመሪያ መሸሽ ከጀመሩ እነሱ በኋላ ያለው ሰው ይሸሻል። አንዴ ደግሞ ጦር ከተፈታ አይመለስም። ስለዚህ ጦርነቱ መሆን ያለበት የመጀመሪያው ግንባር እኔ እኔ ካወደኩኝ የኔ በኋላ ያለ ሰው አይወድቅም አይሸሽም። ስለዚህ ለውጣውሉና የሳቸውን ያው ዘሪቨርት አድርጉት። ሶስተኛውን አንደኛ፣ ሁለተኛውን ሁለተኛ፣ ሶስተኛ የነበረውን አንደኛ አድርገው ተሰለፉና ጦርነቱ ተፋፋመ። በጦርነቱ መፋፋም የደጃችሁ የጦር አዛዥ የነበረው ፍታሪ ነጮ እጅ ሰጠለት ይወድሩስ። አዚያ ቴዎድሮስ ድል አድርገው ለመኳንቶቻቸው ማረግ ሹልማት ሲሰጡ ነጮን ዘለሉት። ነጮ አደግድጎ ምን ነው እኔ ተዘለልኩኝ እንዲያርጂ እንዲባርግ እኮ ነገር ሶለድ ላይ ወቁም ነበር ይላቸዋል። ውቤን የመሰለ ጀግና ለሽንፈት ያበቃው አንተ ነህ። ከዳተኛ ጌታውን የሚከዳ ሰው አልወድም እኔ ከዳተኛ ነህ ነው ያሉት። ይሄ ነው ስለዚህ የነዚህ ሰዎች አባት ተመከቸው በኋላቸው ኢትዮጵያን የከዱ ልጆች ናቸው። እነሱም ኢትዮጵያን የከዱ ናቸው። እና ከነሱ ከፍሬያቸው ታውቋቸው አላችሁ ማለት ይሄ ነው። ከነሱ ተበቃል እና ያጠቁን ነው የፈለጉት። እኛ ግን አንጠቃምና ከዚህ በጻለ ብዙ ቢሄድበት አያገለግለንም። ነገ ጧት ሆነቱ እየተገለጸ ስለሚመጣ እናውቃቸዋለን። እና ያ ነው ያለው። እንግዲህ ወደፊት ዘመዶቻችን ይሉናል ሽልም እንደው ይገፋል ድንችም እንደው ይጣፋል ነው። እግዚአብሔር ይስጥልኝ።
አይ በጣም እናመሰግናለን አቶ ተክሌ፣ አጭርና ግልጽ የሆነ ማብራሪያ ሰጥተውናል። አስተባባሪያችን መረኛው ወንድሜ ጊዜ የላቸውም ፍጠን ነው የሚለኝ። ሌላ ጥያቄ ልጠይቅ ምክንያቱም በዚህ ላይ ዶክተር አረጋኝ እንዲሄዱበት ፈልጌ ነበረ። ከማሳሰቢያው አንጻር የግድ መፍጠን አለብኝ። እንግዲህ ድርጅቶቹ ወደ አንድ አቅጣጫ መጥተው በሚያስማማ ጉዳይ ላይ በመስማማት ፈጣን ስራ ለመስራት እየተሞከረ ነው የሚል ነው እና በዚህ ላይ እስቲ እንዳው ትንሽ ለመግቢያም ቢሆን ዛሬ ያለው ሁኔታ እጅግ ለአማራው በተለይ አስቸጋሪ ሁኔታ ላይ ደርሰናልና መሬት ላይ ካለው ከህዝባችን ጋራ ካነሳው አመጽ እኒህን በመሳሰሉ ትኩረት ተሰጥቶ ቅድሚያ እንደው ሊሰሩ የተፈለጉ ነገሮች አሉ ወይ? ለፓልቶ ከሚሆን ትንሽ ማብራሪያ በዚህ ጉዳይ ላይ ቅድሚያ በተግባር ሊሰሩ የታቀዱ ነገሮች ወይም መውረድ ያለባቸው ነገሮች ካሉ በተደረሰበት ስምምነት መሰረት ትንሽ ቢያብራሩልን አቶ ተክሌ።
አመሰግናለሁ። አሁን መጀመሪያ ልባርክ መስማማት ነውና ብዙ ድርጅት ባንድ አይ ሲሰበሰብ አሁን መዋቅር ያዋቀርን ነው። የመጀመሪያው በጋራ ምን ሰራቸው ስራዎች ምንድናቸው በህብረት ነሱ ለይተናል። ያን እያንዳንዱ ድርጅት በራሱ ጊዜ ወስዶ መስማማት አለበት እና እሱ ሲስማማ ሁለት መዋቅር ላይ እየተወያየን ነው። ምን አይነት መዋቅር እንከተል ሰጥተናል እየተወያየን ነው። መዋቅሩ እንዳለቀ በጋራ የምንሰራቸው ስራዎች ስምምነት እንደተፈጠረባቸው ስራዎቹ የሚሰሩት በህዝቡ መሀል ነው እና ይፋ የሚሆኑ ናቸው። አሁን ግን እንደው እንደምታውቁት ገና ከየካቲት 30 እስከ መጋቢት 2 ባለው ጊዜ ነው ስራ ስምምነት የተደረገው። እዚያ በኋላ ስብሰባው የሚካሄደው በቴሌኮንፈረንስ በየ7 ቀን ነው። አሁን ይሄንን ብንላችሁ ውሸት ይሆናልና መጀመሪያ የስምምነቶቹን ነገሮች ማስመር ነው። እሱ ላይ ጥሩ መግባባት አለን። ነገራችን ላይ ጥሩ መከባበር አለ። ሁሉም ቀና ሰው ነው። ይሄንን እግዚአብሔር ይርዳን በሉ። እናንተም እያንዳንዳችሁ ዳ የስልስል አንድን ከል እንዲገጥመው እኔ አልመኝም በግሌ መግፋት አለበት ማደግ አለበት የሚል ነው። ይሄ የሁሉም ቀና ፍላጎት እንዳለ ባደረግናቸው ሰባዊ ተረድተናል። ለዚህ ደግሞ አጋዡ ህዝቡ ነውና ህዝቡ ማጠንከር አለበት ብዬ አስባለሁ እና ይሄን እናደርጋለን። ቅድም እንዳልኩት እንደው በጣም የማይቀረው አንድ አይነት የሬዲዮ መገናኛ ላይ በወቀራ በጋራ የተወሰነ ነው። አንዱም ከምንሰራቸው ነውና ቅድሚያ ለሱ ምንሰጥ ይመስለኛል። ካዋቀርን በኋላ ጠንካራ የሆነ አሁን ያሉትን የተላተሙትን እንደምታውቁት አማራ ድምጽ ሬዲዮ በአጭር ሞገድ ኢትዮጵያ ውስጥ የሚሰማ ሬዲዮ ነው። የቅቱን በኢንተርኔት በዩቲዩብ የሚሰሙ ናቸው። እነዚህ ያለውስን የሰው ኃይልና የገንዘብ አንድ ላይ አጠናክሮ ጠንካራ ራሱን የቻለ ቦርድ ተቋቁሞለት ያማራ ድምጽ እንደ አንድ አማራው በራሱ የገነባው በራሱ ልጆች የተገነባ ለራሱና ለኢትዮጵያ የሚያሳይ የሚያስተምር የሚያዝናና ጠንካራ ኃይል እንፈጣለን ብለ ያስተምር ከእንደው ኦሮሞዎቹ በምን እናንሳለን እኛ ከሳተን ከፈጠሩ ሰዎች እኛ በምን እናንሳለን ይሄን ልክ ያስገባን ይችላል ይገባል ትልቅ ቴሌቪዥን እና ትልቅ ሬዲዮ በሙያ በእውቀት በልምድ በመረጃ የታገዘ እሱ ላይ አንዱ ይሄንን ሰውበት እንደ የቅድሚያ እናደርገው ይሄንን ይሆናል ብዬ ገምታለሁ ምክንያቱም በሰሰማው ስንጨምር ማቆም ሰተኛልንበት ይሄ ነው የቀሩት ግን አሁን ቀርበዋል በእነዚያ ላይ በእያንዳንዳችን ድርጅት ይነገረናል እንደገና ደግሞ ድርጅቱ በመግለጫ ያወጣል አንድነቱ የስብስቡ አስፈላጊ ሲሆን ሰዎች አውቀው ጥበቃም ድገፋም እንዲያረጉ ለስለምናረግ ይሄ ነው ያለው እዚህ ያለፈ የለምን በተመለከተ ገና ነው አመሰግናለሁ
በጣም አመሰግናለሁ ከቤቱ ጥያቄ አለ እየተባለ ነው ጥያቄ አለን የምትሉ ወንድሞች እንግዲህ ትንሽ ጊዜ አለች በዛች አጭር ጊዜ ውስጥ ለመጠየቅ እጃችሁን አውጡ የመጨረሻ የኔ ያማራ ህልውና ተጋድሎ የሚታወቅ ነው ለህልውናው ነው ለነጻነቱ ነው ይህንን ተጋድሎ ያማራውን እንቅስቃሴ ግን አንዳንድ አካባቢ ላይ በጣም በሚገርም ሁኔታ የዘረኝነት አካሄድ እንደሆነ አስመስለው ሊሰብኩ የሚፈልጉ አሉና እናንተ እንዴት ነው የምታዩት ዶክተር አረጋይ
ይሰማል? ይሰማል? እሺ አይ ጥሩ ጥያቄ ነው እኛ የህልውና ጥያቄ ባይኖርብን ኖሮ አማራው ከኢትዮጵያዊነት ውጪ የሚታገልበት ወይም በፖለቲካ ደረጃ የሚደራጅበት ምንም ምክንያት የለውም ግን እንደምታውቁት ነው ከ60 አመት በላይ በተለይ ደግሞ ባለፉት 27 አመት ውስጥ አማራውን በተለያየ መንገድ የማይገባውን ስም እየተሰጠ በተለይ ደግሞ ባለፉት 27 አመት ውስጥ ፊዚካሊ ከውጭ ሆኖ በጠላትነት ዝም ብሎ በቃላትም ከቃላት ያለፈ የዘር ማጥፋት የዘር ማጽዳት እንቅስቃሴ ተደርጎበታል እና ድርጅት ሲመሰረት ችግርን ለመፍታት ነው በዚህ ደረጃ አማራው ሳይወድ በግድ ለዛ ችግር መፍትሄ ለመፍጠር ሲል ተደራጅቶ ያ ችግር የሚቀረፍበት መንገድ ለኃይል ለመፍጠር ተደራጅቶ ያንን መንቀሳቀስ አለበት በዚህ ደረጃ እንግዲህ አማራ የመኖርና ያለመኖር ጥያቄን ለመፍታት የሚያደርገው ጥረት ከዲሞክራሲ ከሌሎች ከበጎ አስተዳደግ ወይ አስበበጎ አስተዳደር ከሚባሉት ጋር ሊያጣምሩት ይሞክራሉ እኛ ኢቭን ሞሬሽን በአማራ ስም ስንመሰረት በሲቪክ የተመሰረተ ነው ወደን አይደለም ይሄ አሁን የምትለው ነገር ከኦነግ ጋር ወይም ከሌሎች ነጻውተን ካርታውስነን የራሳችን ሀገር ከመመሰረታለን ከሚሉት ጋር እኩል ያደርጉን የሚሞክሩ አሉ ያ ግን ከሐቅ ከእውነቱ የራቀ ነው ያ አይደለም ኢቭን አሁን በፖለቲካ ድርጅት የተመሰረተው አቶ ተክሌ በሰፊ ሊናገርበት ይችላል ያማራ አሁን ለህልውና ለኢትዮጵያ አንድነት ድርጅት እንደ ፖለቲካ ድርጅት እንኳን ሲመሰረት ያማራውን ህልውና ከመስጠበቅ ካለፈ በኋላ ግን ለኢትዮጵያ አንድነት የሚሰራ ነው ኢትዮጵያን አንድነት ደሞ ለማምጣት አማራው ብቻውን አይደለም ከሌሎች ኢትዮጵያውያን ጋር በመተባበር የሚያደርገው ነገር ነው ይሄ ከዘረኝነት ጋር የሚያገናኘው አይደለም ሁሉ ግዜ አማራው ኢትዮጵያዊ ነው ከሌሎች ወገኖቹ ጋር አብሮ እየተዋለደ በተለያየ መንገድ እየተጋባ አብሮ እየሰራ በሄደበት ቦታ እንደ አካባቢ የሆነ የሚኖር ህዝብ ነው እንደዚያ ሆነ ህዝብ ከትግሬው ከኦሮሞ ከሌሎችም ጋር ተዋድጎ የኖር ህዝብ ዘረኛ የሚያደርገው ተፈጥሮ ሊኖር አይችልም ይሄ እንግዲህ ምናልባት ያማራው መደራጀት ያማራውን ጥላቶችን አይደንቲፋይ አድርጎ በትግል ሜዳ የራሱን መብት ለማስጠበቅ የሚያደርገውን ጥረት በበጎ ማያዩ ወይም የሚፈሩት ሰዎች አማራው ይፈራል። በሳይኮሎጂካል ሜካፑ በታሪኩ ብዙ የሚፈራበት ሁኔታ አለ። ሊፈራም ይገባል። ያ እንዳይሆን የሚጥሩ ሰዎች የሚለጥፉበት ነው እንጂ በአማራው አይምሮ ዘረኝነት ወይም ደግሞ ተገንጥሎ የመውጣት አይነት አመለካከት ኖሮ ታያቅም። እንዳውም ይሄንን አማራውን ለማደራጀት የምንፈልግ ሰዎች ትልቁ ቻሌንጃችን ወይም አቸጋሪ ሆኖ ያገኘነው ያንን ያለበትን ችግር ተረድቶ ለችግሩ መጣኝ የሆነ መደራጀት አስፈላጊ መሆኑን እየታወቀ ይሄ ኢትዮጵያዊነትና የሌሎች ብሔሮች የሚያደርጉትን ብሔረተኞች የሚያደርጉትን የመደራጀት እንቅስቃሴ የማይደግፉ ኢትዮጵያ አማራዎች ይሄንን የኛን አቋም አንደርስታንድ ካለማድረግ የመረጨን ነው። ይሄ ስተት የሆነ አመለካከት ነው። አቶ ተክሌ ጨምርበት ይችላል። በሰፊው አመሰግናለሁ።
አቶ ተክሌ በዚህ ላይ ትንሽ ቢጨምሩበት በጣም እናመሰግናለን። ዶክተር ጠያቂዎች እጃችሁን አውጡ። ይሄ ጥያቄ በትክክል ከተመለሰና እሳቸው ከጨመሩ በኋላ ቅንነት ቀጥላለ ጥያቄህን ቀጥታ ወደ ጥያቄው ነው የምትሄዱት። ጊዜ ስለሌላቸው ሾርት የሆነ ጥያቄ
አመሰግናለሁ። በሚገባ ተውሏል። በመጀመሪያ ደረጃ ወደ ዘረኝነት አማራውን ዘረኛ ሆን ምንለውም አይሆንም። ኢትዮጵያን አድንም ራስክንም አድን ይያል ነው። ይሄ አንድ ጥሩ ምሳሌ አለ። አማራውን ለማድራጀት እንግዲህ ከ6 አመት በላይ ፈይቶብኛል። ብዙ በቅንነትም በምንም ያልቀረብልኝ ጥያቄ አይነት የለም እና የተረዳሁት ዘመዶቻችን ጥሩ ምሳሌ አለ። ሰዎቹ ሶስቱ ነው መንገድ ይሄዳሉ፣ ይመሽባቸዋል፣ ከአንድ ቦታ ያድራሉ። ጅብ የመጣና የአንድኛውን እግር ይቆረጥመዋል እና ሲቆረጥም ሲሰማ አንተ ምንድነው ሲለው ዝም በል የኔ እግር ነው አለው ይላሉ። እንደዚህ እየተደረግን ነው የኛ አማራው ራሱ እየሞተ ለሌሎቹ ጥብቅና ሲቆም ነው የምናየው እንጂ ጠቦ ሌሎችን ያስከዳል አይደለም። ይሄ በፍጹም አያሰድም፣ የኛም አላማም አይደለም። ዘረኝነት አስቸጋሪ የሆነ የህሊና በሽታ ነው። ስለዚህ ዘረኛ አይደለም አማራው። በባህሉም ሃይማኖቱም እንትን ወዳጅክን እንደ ራስህ እኮ የሚል ሃይማኖት ተከትሎ ያደገ ህዝብ ነው። ቀኝህን ሲመጣ ግራህን ስጠው ተብሎ እኮ ያደገ ህዝብ ነው። ይሄ ይመስለኛል ተጽዕኖ ያሳደረብን አንዱ እንደው በጥልቀት ተጠንቶ የነው በማለት አስቸጋሪ ቢሆንም ለዚህ ሰዎች ይህን የማይፈልጉትን አማራው ተጠናክሮ እንዳይመጣ የሚፈልጉ ሰዎች የሚሉትን ይህንን ነው። አንዳንድ ቃላትን እየተወሰደ እንደዚህ ነው እንደዚህ ይላል፣ እንደ ሞረሽም እንደዚህ ይላል፣ አማራዎችም እንደዚህ ይላሉ የሚሉ አሉ። ይህን ግን እንደ ፖለቲካ ሰው ለምን ተባልን ማለት የለብንም። መሰብሰባ ጥሩ ነው። ይሄ እኛ ለመሆናችን በምንሰራው ስራ ነው ማሳየት ያለብን። በምንም ታምር የአማራው ልጆች ለአማራው ህልውና ተጠብቆ የኢትዮጵያ አንድነት እንዲጠበቅ የሚፈልግ ሰው ለራሱ ነጻነት ለራሱ ፍትህ የሚፈልግ ሰው የሌሎችን ሰዎች ፍትህ ሊነፍግ አይችልም። ምክንያቱም የሌሎችን ከነፈገ ሰላም ሊያገኝ አይችልም። የሌሎችን የሚያፍን ከሆነ እሱ ከመታፈን አይድንም። ሲምፕሊ ነገሮችን እዩዋቸው። ምንጊዜም ዘመዶቻችን እሾህ ስራ ለሰሪ እሾህ ላጣሪው ነው የሚሉት ያ ማለት ነው። ይሄ እና ለማሳጠር ለዩ ጥያቄ ጊዜ ለመስጠት ዘረኝነት ነው ለዩ ሰዎች በገቡበት የሚሉነ ሰዎች ኪራይ ገንዘብ እንድሰበሰብላቸው የሚፈልጉ አማራው ራሱን ከቻለ ከወጣ በአደባባይ የተነገረው ነግራችሁ አማራው እኮ ከተደራጀ ፖለቲካው ኃይል ነው ከወጣ አይመለስም። የድሮ አማራ የዋ ነበረ እና በየዋነቱ ተበልቶ ያሁኑ አማራ ግን ስልጣን ከያዘ ቁጥሩ አለ፣ ልምዱ አለ፣ ብዛቱ አለ፣ ከስልጣን አይወርድም። ስለዚህ አንፈቅድለትም ነው ወያኔ የሚያለው። ይህንን ነው አማራና ኦሮሞው ተመልሰው ጋብቻ ከጀመሩ ተጋቡ አንድነት ከፈጠሩ ድርጅት የህዋት ማክፈል ሳለሽ ነው ያለው መለዚህ ነው። ምክንያቱም የነሱ ሁሉና የተመሰረተው አማራውን ከሌሎች ነገሮች ጋራ በማፋታት ነው። እኛ ደግሞ ምንሰራው የዚያን ኦፖዚት ነው። በምንም ታምር አማራው ከአፋሩ ከጉራጌው ከአድያው ከምባታው ሊጣላ አይገባው። ጣቶቹ አወቅን ነቃን ያሉት የኢትዮጵያዊነት ጣላት የሆኑት ሰው ተቆጥተው ያደጉ ፖለቲከኞች ናቸው። እነሱ ለይተን ነው ምናደርጋቸው። እውነተኛውን ታሪክ ነው ምንነግራቸው። አባቶቻችን ኢትዮጵያ አንድ ሲያደርጉ ብቻውን አማራ አድርጓል አላልንም። ባድዋ ጦርነት አማራው ብቻ አድርጓል አላልንም። በአምስቱ ዓመት ጦርነት አማራው ብቻ አድርጓል አላልንም። ብቻለው ሁሉም የአማራ ልጆች በዚያ ተሳትፈዋል። ተደረግ ተግራይተዋል። ከፍተኛውን ሚና ማን ተጫወተ? ይህን ኢትዮጵያን ታሪክ ማገላበጥ ነው። ለዚህ የሚፈልጉት እንዲያናቸው እኛን በዘረኝነት የሚከሱን ሰዎች የራሳቸው ዘረኝነት ያልታያቸው ናቸው። አመሰግናለሁ።
በጣም እናመሰግናለን ወንድሞቼ። በኔ በኩል ያሉኝን ጥያቄዎች ፍጥነት መስጠት አስተባባሪው እንትን ይያለኝ ነው። እስቲ ወንድሜ መረኛው ትንሽ ማይክ ችግር አለበት። ምናልባት በዚህ ላይ የምታነሳው ጉዳይ ካለህ አንተ አንሳ፣ ከሌለህ ቅንነት ቢቀጥል ደስ ይለኛል። በጣም አመሰግናለሁ። መጨረሻ ላይ ግን እምለው ነገር ይኖረኛል። ትንሽ ማጠቃለያ ላይ የምትሰጡት ነገር ጠይቃለሁኝ። አሁን ለጊዜው እስቲ አለህ መረኛው? ኦኬ ትቀጥል አለ። በዚህ ላይ የምትጨምረው ማብራሪያ? አየ የምትጨም ማን ነው የምትጠይቀው አለ? እሺ ኦኬ አንተ ያዘውና ከዛ በኋላ አልወጣም። ቅንነት ትቀጥላለህ።
አይ እኔ እንኳን አይዘው እንዲመልሱት ነበር አቶ ተክሌም ዶክተር አረጋኸኝም። እኔ በበኩሌ አማራው መሮት ነው ተገፍቶ ነው እንዲደራጅ ተገደደው። ከእንግዲህ ከላካይ መሆን የለብንም። እሺ ለሚወረወሩ እንትኖች መልስ መስጠት ያለብን አይመስለኝም። እንኳን በመጥበብ ሊፈርጁን ይቅርና ዛሬ ጽንፍ የሄዱ የአማራ ድርጅቶችን ሁሉ እንትን እንደምንደግፍ እንደምንከላከላቸው ጠላቶቻችን እንዲረዱ በደንብ አስረግጠን ልንነግራቸው ይገባልና በዚህም በአማራው ስብስብ ውስጥ ጽንፍ የሄዱ ወንድሞቻችንና እህቶቻችን ያደራጁ ድርጅት እንዳለበትም እንዲታወቅና ትንሽ እንዲሄዱበት ስለፈለግን ነው። በአማራ ድምጽ ሬዲዮ ጣቢያም እንደነ ሊዲያ አይነቶቹ እህቶቻችንን የሚያስተናግደው አማራ የአማራ ድምጽ ሬዲዮ ዝም ብሎም አይደለም። እንትን ትግል ስኬት የማልኮልም ኤክስ እንትን መኖር ከፍተኛ አስተዋጽኦ ስላደረገ እኛ ባይ ዲፎልት አማራው አገሩን አያውቀውም ብለን እንዴስ መልሰው ትንሽ እንዲሄዱበት ነው። አመሰግናለሁ። ቀጣውን ቀንነት መሰለኝ ላይ ሁለቱ ወንድሞቻችን ይጠይቁና እየተፈራረቁ እንትን መልስ እንዲሰጡበት እንትንላለሁ። አመሰግናለሁ።
ጥሩ ተናስተልኝ ይሰማለሁ። ተናስተልኝ አቶ ተክሌ ዶክተር አረጋኝ እንወዳቸዋለን እናከብራቸዋለን። የምትጫወቱትን ሚና ማሳነት በፍጹም አያስፈልግም። የአማራ ሕዝብ ባለውለታዎች ናችሁ። ያን ያህል ግምት በእናንተ ላይ እንዳለን ማወቅም አስፈላጊ ነው። ከዛ ባሻገር ብዙ ተጠይቋል። እኔ መጠየቅ የምፈልገው በአንደኛ የአማራ ህልውና ለኢትዮጵያ አንድነትን በተመለከተ በርግጥ መግለጫዎችን ሲያወጣ ያለው አነባለሁ። ግን ከፓብሊሲቲ ስራ አኳያ ሳየው የራሱ የሆነ ድረገጽ ያለው አይመስለኝም እስካሁን። እንዲህ አይነቱ ነገር በዚህ አቅጣጫ ስራ ያልተሰራበት ሆን ተብሎ ነው ወይንስ ሌላ ምክንያት አለው? ጊዜና ነገሮች ባለመመቻቸታቸው ነው? ምክንያቱም አስፈላጊ ነው የሚል ግምት ስላለኝ ነው። እኔ በኩሌ እናንተን ፈልጌ ለማግኘት አድጋሚ ነው ስላገኘሁት በዚህ አኳያ ሊሰራ የታሰበ ነገር አለው ለማለት ነው። ሌላው ነገር ካለፈው ያለፈውን ነገር ማንሳት ለወቀሳ ሳይሆን ካለፈው ስህተታችን ትምህርት ለማግኘት ስለሆነ ዛሬ በአድማስ ስም አንድ ላይ የመጡት የተለያየ ራዕይ ይዘው ግን በተወሰነ ደረጃ ሁሉም የተነሱ ማራ የሚለውን ስላስቀድመው ስለሆነ ለአማራው በአንድ ላይ ለመስራት ለመተባበር ወስነው መጥተዋል። ካለፈው ስህተት ተምሮ ወደፊት በዚህ አብሮ የመስራት ሂደት ውስጥ አለመግባባቶች ሊፈጠሩ በውስጥ ለመዳኘትና እርቅ እንዲወርድ ለማድረግ የሚያስችል መዋቅር ይፈጠራል ወይ የሚል ነው ሌላው ጥያቄ። ከዛ ባሻገር ለዶክተር አረጋይ በእርግጥ እናውቃለን ሞረሽ ብዙ ስራ እንደሚሰራ፣ ወደ ውጭ ግን የሚሰራው ስራ ብዙ ሰዎች ግንዛቤ እንዲያገኙ በቂ ስራ ይሰራል ወይ? ራስን በማስተዋወቅ እስካሁን ሞረሽ የሰራቸውን ስራ አውጥቶ በማስቀመጥና የአማራ ህብረተሰባችን እስካሁን የደከማችሁበት የሰራችሁበትን ስራ ተገንዝቦ ይበልጥ ተሳታፊነቱን እና ድጋፉን እንዲጨምር ለማድረግ የፓብሊሲቲ ስራው በተጨማሪ መሰራት የለበትም አለበት ብለው ያምናሉ ወይ ለማለት ነው። ይሄ ነው ጥያቄ። አመሰግናለሁ።
ባላገር ወንድሜ ቀጥል፣ ጥያቄዎቹን ይዣቸዋለሁኝ። ኋላ በተከታታይ ሁሉም ወጥተው መልስ ይሰጡበታል። ባላገር ያለ ጥያቄ?
አመሰግናለሁ። በቅድሚያ እናመሰግናለን አቶ ሻውንም አቶ ተክሌ ሻውንም ዶክተር አረጋኝንም። ያው ሳዳምጥ እንደነበረው ስብስቡ በመርህ ደረጃ እንደሆነና አድማስ ወጥ የሚያግባባ አንድ የሆነ ፕላንና ስትራቴጂ ይዞ እንደሚመጣ በቅርብ ተነግሮናል። መልካም ነው። እዛ ላይ ነው አክቹአሊ እኔ ብዙ ጥያቄ ሊኖረኝ የሚችለው። የህዝብ ግንኙነቱን ስራ የሚሰራው በጋራ በሚሰሩ ድርጅቶች ነው ወይንስ አድማስ ራሱን የቻለ የህዝብ ግንኙነት ክፍል ይኖረዋል? እኛንስ ህዝቡን የአማራ ልጆችን ምንድን ነው የሚጠበቅብን ድጋፍ? በየትስ በኩል ነው የምናገኛችሁ? አድማስ በሚፈጥረው በሚያመቻቸው የህዝብ ግንኙነት ሰንሰለት ነው ወይንስ በእነዚህ ድርጅቶች አሁን እስካሁን ባሉት አንድ ላይ በተስማሙት ድርጅቶች ነው የሚል ነው አንደኛው ጥያቄ። ሁለተኛው ጥያቄ ሚዲያ ቅድሚያ የሚሰጠው ነው ተብሏል። እኛም ተስፋ የምናደርገው እሱን ነው። አምሮ ላይ ቀድመን ከሰራን የተሻለ ስራ መስራት ስለሚቻል ማለት ነው። ሚዲያ ላይ ፈንድ በማግኘት መልኩ እንዲሁም ከኢንተርናሽናል ኮሚኒቲ ጋር አድማስን በማስተዋወቅ ከወዳጅ ሀገራት ጋር ከሰባይ መብት ተሟጋቾች ጋር ፈንድና የጎንዮሽ አይነት አካሄድ በማድረግስ አድማስ ነው ስራውን የሚሰራው ወይንስ በየፊናቸው ነው ሰርተው የዛ ውጤት ነው የሚሆነው የሚል ጥያቄ ነው ያለኝ። አመሰግናለሁ።
ኦኬ፣ በጣም አመሰግናለሁ ባላገር ደግ ወንድሜ። እንግዲህ ሌላ ጥያቄ ያለው ሰው የለም። በርግጥም ጊዜ የለንም ብለዋል። እስቲ ባለው ጊዜ የተያዙት ጥያቄዎች የተጠየቁትን ይዘዋቸዋል ብዬ ገምታለሁ። ካልሆነ እኔም በሆነ ደግማለሁኝ። ጊዜ ለመቆጠብ ጥያቄዎቹን ከመአነብ እንደው አቶ ተክሌ በዚህ ቢጀምሩትና ለተነሱት ጥያቄዎች ማብራሪያ ቢሰጡበት በታላቅ አክብሮት ጠይቃለሁ። እና አዳምጥ ሌሎቻችን።
አመሰግናለሁ። በጣም ሁለቱም ገንቢ ጥያቄዎች ናቸው። ለእውነት ካማራ ልጆች ከቆሙ መታወቂያ ያለባቸው ጥያቄዎች ናቸው በያስባለውና ጥያቄዎቹ ገንቢ ናቸው። የመጀመሪያው ያማራ ህልውና ፐብሊክ ሪሌሽን እንግዲህ ከዚህ ይጀምራል። የዘመኑ ቴክኖሎጂ ጋራ አንዱ ችግራችን እሱ ነው፣ የቴክኖሎጂ ችግር ነው። ሁለተኛ ይገርማቸዋል፣ አማራው ፕሮቴክሽን ይፈልጋል። በውጹም ጠርቶ ወብሳይቱ ከሰራ ነው ቆይተናል። ግን ስናማክር አንዳንድ ሰዎች የለም ይጎለዋል የጨምሩ ስለሚባል የጊዜ ጉዳይ ሆኖ በአጭር ጊዜ ውስጥ ወብሳይቱን ታገኙታላችሁ። ግን መግለጫዎቹን በማውጣት ደረጃ በጣም የሚመሰገኑ የወልቃይት.com እና ኢትዮ ፓትሪዮት ልክ እንደ አማራ ህልውናና እንደ ሞረሽ ሆነው የሚሰሩ ወብሳይቶች ናቸው። እዚህ ያተረፈ ደግሞ የሞረሽም ወብሳይት አለው። አንድ እሱ ነው እና አንዱ የሙያተኛ ቀጥረን ማስተራትም ብዙ ሞክረናል። ግን ሰዎች ስናሳያቸው አንዳንዶቹ አድቫንስ ይሄዱና የደረገ የጨመር ሲባል የጊዜ ጉዳይ ነው። ለጥራ ለፐርፌክሽን ሲባል ጊዜ ፈይተናል። ግን አሁን አልሁን አልቋል ይቀርባል። እና ድሩ ትክክል ነው። አመት ነው ድርጅቱ ከተቋቋመ እና አመት ጠብቀን በጣም ትክክል ነው። በሱ በኩል የሚፈለገውን ያህል አልተሰራም። አንዱ እንግዲህ የቴክኖሎጂ እውቀታችን ሁለት ኮሚትመንት ሰዎች አሉን የተማሩ ሰዎች። ግን ምዕራብ ዓለም የሚኖር ሰው ራሱን ካልሆነ ይሄ ተከፍሎት የሚሰራ ስራ አይደለም። ባገኘው ቀዳዳ ላይ የምንጠቀም ስለሆነ የጊዜ እጥረትም አንዱ ሌላው ችግራችን ነው። ይሄ ይታወቅልኝ። ሁለተኛው በአድማስ ካለፈው ስህተት ተምሮ ችግሮች በፊት እንዳይፈጠሩ ምን መደረግ አለበት እና ይህንን የሚያዋቅረው ዋቅራለ ወይ? በጣም ተገቢ ጥያቄ ነው። አስበንበታል፣ እያሰራን ነው። ችግሩ ግን እንግዲህ የሚሆንብን መካሪዎች እኛ እንድንሆን ነው። አንዱ የእኛ አማራውን ስነ ልቦና እንድናውቀው፣ መጠቃት አንወድም። አንዴ ከጠላችን ከተኮራረፍን አንመላለስም። ይህ ከእያንዳንዳችን አለ፣ ውስጣችን ሳይኮሎጂ አለ እና ብንለውም ይሄ ነገር ይኖራል። ግን ሀሳቡ አለ። በዚያ መዋቅር ውስጥ ይህንን የሚያሰራ ሰዎች እናደርጋለን፣ በእድሜ የገፉ የሚል አለን። የመዋቅሩ ሲወጣ በደንብ የምናየው ይሆናል። ያንን ግን አሁን ባለን የአሁኑ እግዚአብሔር እርዳን። ዛሬ ህማማት ነው። ህማማት ማለት የድህነት ቀን ማለት ነው። የምንድንበት ይመስለኛል ካለፉት ሰዎቻችንና የእናንተ እንደዚህ ያለ ሀሳብ ያላችሁ ሰዎችም አብራችሁ ይሄ ነው ብትሉን ነው ጥሩ የሚሆነው። ሁለት ሞር አማራ ህልውና ለማግኘት እኔ ብዙ ችግር ያለ አይመስለኝም። ምክንያቱም አማራ ህልውና በሁሉም ሀገሮች አለ። ቢያንስ ይሄ ሞረሽን መዋቅር ላይ የሚያውቅ ሰው አያጠፋም እገምታለሁ። አውሮፓ የድርጅቱ አባት ኔዘርላንድ አሉ፣ ስዊድን አሉ፣ ለጀርመን አሉ እና ለንደን አሉ። ቢያንስ በአውሮፓ አውስትራሊያ በሁሉም አካባቢዎች አሉ። የአውስትራሊያ አስኳል አለ፣ የአውሮፓ አስኳል አለ፣ የካናዳ አስኳል አለ፣ እዚህ የሰሜን አሜሪካም አስኳል አለ። ሁለት የኔን ስልክ ማንም ሰው የማያገኘዋል አይመስለኝም። 202-637-0094 ይህንን ማንም ብዙ ሰው ያውቃል። የታያችሁ ለሚለው የምንገኝ ይመስለኛል። እነዚህን ነው የመጀመሪያው ጥያቄ። የሁለተኛ ወንድሜ ጥያቄ ባላገሩ አድማስ የሚያደርጋቸው የመጀመሪያው የራሱ የሆነ የህዝብ ግንኙነት አለው። ስራዎችን የሚመራቸው ስብስቡ የሰራቸውን ስራዎች ለህዝብ በአድማስ የሚያስተዋውቀው የአድማስ የራሱ የፐብሊክ ሪሌሽን አለው። ይሄ ወደፊት በጽፋት የምታውን ነው። አየ አጭር ይመስለኛል። የዝግነቱን የራሱ ይኖራል። እንዴት ማግኔት ይቻላል ወደፊት ይፋ እናረጋለን። የዝግነቱ አሁንም ጊዜው ያለነ የዝግነታችን አሁን ያለው የትሪፕል ኤ ወደው ልጅ ተመስገን በጣም ብሩህ አእምሮ ፈልጣን የሆነ የስራ ችሎታ ያለው እና አማራው መካን አለመሆኑን የአማራው እናቶች የሚያሳይ ብሩህ ልጅ አለ። በጣም ወጣት ለኔ ልጅ ነው ለወልደው ምችል ነው በድሜ ግን ግሩም የሆነ የመሰለ ልጅ አለ። እሱ ነው አሁን ፐብሊክ ሪሌሽን የሚሰራው እና ወደፊትም ይኖራል። በዚህ በኩል እንየው እና እንዴት እንደርሳለን ይሄን ግልጽ ያደርጋል። ስብስቡ ተገናኝቶ እንዴት መገኘት እንዴት መድረስ እንዳለበት ያደርጋል። ሁለተኛ አድማስ ሰው አይመለምልም። ይሄንን ይታወቅ። የድርጅቱ ስብስብ ነው እንጂ ህብረት ነው የሚሰራውና ሰው አይመለምልም። አድማስን በቀጥታ ለማግኘት ይቻላል። በዝግነቱ አማካኝነት በስልክ በኢሜል በምን ማግኘት ይቻላል። ግለሰብ ግን መልምሉ አባል አያደርግም። አባላት መሆን የሚፈልጉ ሰዎች ከፖለቲካ ድርጅቶች የፈለጉት በፖለቲካ ድርጅቶቹ ባንዱ መታቀፍ አለባቸው። የሲቪክ ክለብ መሆኑት በሲቪኮቹ የአካባቢ ማህበራት ምክንያቱም ወደፊት ጠንካራ ይሆናል። ትልቁ ራያችን የአማራ እንግዲህ አሁን ከጸደቀልን አንዳንዱን አሁን የኔን ሐሳብ ነው ሐሳቤን አንሸራሽር ያለው በነግቱ ሚስተር ማባከን አይመስለኝም። የአማራ ሙያተኞች ፌዴሬሽን እንዲፈጠር እንፈልጋለን። አሁን አንድ የአማራ ማህበር ነው ያለ። የአማራ ማህበር ሁሉንም ሐኪሞቹንም መሐንዲሶቹንም ኢኮኖሚስቶቹንም ታሪክ ሰዎቹንም ሂስቶሪያን የያዘ ነው። ወደፊት ግን እነዚህ ሙያዎች በራሳቸው ሐኪሞች ህክምና እንዳይት የሙያ ባህሪ ያላቸው ሰዎች በአንድ አይነት ሆነው የዚያ ፌዴሬሽን እንዲፈጠር እንፈልጋለን። በአለም ዙሪያ ያሉ የአማራ ልጆች በሙያቸው ተደራጅተው አንድ ፌዴሬሽን እንዲኖራቸው እንፈልጋለን። ይሄንን አምባ የታገለበት ነው ያደረገው አብለን ተስፋ እናደርጋለን። እሱን መደገፍ ነው። ሙያተኞች እንግዲህ ሙያተኛ ስንል ምሁር ማለታችን ነው። ምሁር በደስታ ክፍለ በክፍለው ደስታ ትርጉም ማለት አዋቂ ባለሙያ ልባም የተማረ ማለት ነው። ስለዚህ የኛው እንግዲህ ልባርጉ ልባም ስንል ዘመዶቻችን የሚሉት አለ ወቅ ያለው በአርባ ቀኑ ያውቃል አትወቅ ያለው በአርባ ዓመቱ አያውቅም ማለት ነው። የታደለም በተፈጥሮ ያላቸው ሰዎች አሉ። ምኒልክ የትኛውም ዩኒቨርሲቲ ገብተው አይደለም፣ ቴዎድሮስ የትኛውም ዩኒቨርሲቲ ገብተው አይደለም እና ታላላቅ ሰዎች የትኛውም ዩኒቨርሲቲ አለ በተፈጥሮ የታደሉትን ከብረሰው የቀሰሙትን ነው። በዚያም ማለት የታደሉ ሰዎች አሉ። እነዚያን አንንቅም። ስለዚህ እነዚህ ሰዎች የሚሰባሰቡበት ፌዴሬሽን ፈጠን እንፈልጋለንና በአለም ዙሪያ ላይ የአንድ አይነት ፌዴሬሽን እንዲኖር እንፈልጋለን። በማራፍ የአማራውን ችግር የኢትዮጵያን ችግር በሙያችን የህግ ባለሙያው ስለ ህግ፣ የትምህርት ባለሙያው ስለ ትምህርት፣ የታሪክ ባለሙያው ስለ ትምህርት፣ የህክምና ባለሙያው ስለ ህክምና አንድ አይነት ቋንቋ ማሰማት አለባቸው ብለን እናስባለን። ያ ይደረጋል። ሌላው በየትኛውም ቦታ ላይ ዛሬ ተሰዳጆቹ ቻይናዎቹን ተመልከቷቸው፣ ጃፓኖቹን፣ እስያዎቹን ተመልከቷቸው፣ ኮሪያዎቹን ተመልከቷቸው። እኔ በመኖርበት ሀገር እነዚህ ሀገር ሰዎች አድርገው ያላቸው ኮሚኒቲ ጥንካሬ ልነግራቸው አልችልም። መጥቶ ስራ አይፈታም፣ ወደ ህሽ ውስጥ አይገባም። ስለሚንከባከቧቸው፣ ስለሚያስተምሯቸው፣ ስለሚረዳዱ። እኛ ግን አማራው ይሄ የለውም። በየቦታው በየሄደበት ቦታ ላይ በራሱ ጥሮ ግሮ ነው እንጂ መንገድ እያንዳንዳችን በመጣንበት ነው የምናለፈው። እኔ ስደት መጥቼ እኔ ያየሁትን ችግር ሌላው አማራ ማየት የለበትም። ማሰልጠን መንገር አለብን። ይህን ስለማድረግ ስላልቻልን በእያንዳንዱ ከተማ የአማራ ኮሚኒቲ ማህበር እንዲኖር እንፈልጋለን። ያ ኮሚኒቲ ማለት ባህሉን፣ ቋንቋውን፣ ትምህርቱን፣ የዚያን ሀገር ሁሉ ያስተምራል። የዚያ ስብስብ በአንድ ላይ እንዲኖር እንፈልጋለን። ያንን አሁን ያሉት የአካባቢ ማህበራት ያደርጋሉ። ሬዲዮኖስን እንዳልኳችሁ በአንድ ይመጣሉ ብለናል። ስለዚህ ይሄ ወደፊት የምንሰራ ይሄ አድማስ የሚሰራቸው ናቸው ብለን እንጠብቃለን። የገንዘብን በተመለከተ ራሱ አድማስ የራሱ ፋይናንስ ተቋም ይኖረዋል። ምክንያቱም ዋና ዋና የሚሰሩትን ስራዎች አንድ ወጥ መሆነ መንገድ ስለሚሰራ እንዴት አድርጎ የፋይናንስ ክፍሉ እንዴት አድርጎ ፈንድሬዚንግ ያደርጋል፣ እንዴት ይጽፋል፣ እንዴት ይወጣል፣ እንዴት ይገባል፣ ለህዝብ ተጠያቂ እንዴት ይሆናል የሚለው ስለሚያረጋግጥ ያንዳንዱ ድርጅት የራሱን ይኖራዋል አድማስም የራሱ ያገቢ አባላትም ሰጥቶ ሊሆን ይችላሉ የግድ ያንዳንዱ አባል ለድርጅቱ መንከሳቀሻ ሊያደርግ ይችላል ሌላው ደግሞ ራሱ እየተሰበሰበ ለምሳሌ ነገጧት አንድ ላዘጋይቶ ለአድማስ ለሚያቋቁመው አንድ መገናኛ ህዝባዊ ሰማዎች በከተሞች ሊያደርግ ይችላል ለዚህ አድማስ ነው የሚያደርገው ይሄ በማስተዋቂያ በግልጽ ይነገራል ከህዝብ ተደብቀን የምናደርገው ነገር የለምና የፈንድሬዚንጉ በዚያ መልክ ይሆናል ማለት ነው ይሄ አስተባባችን ነው ወደፊት ዝርዝሮቹ ይገለጻሉ እና በኔ በኩል እንደው አመሰግናለሁ የኔ ጌታ
እጅግ በጣም እናመሰግናለን ወንድሞቻችን አንዲት ማሳሰቢያ ስላለችኝ ብቻ ነው የወጣሁት ከቤቱ ለዶክተር አረጋኝና ለአቶ ተክሌ ማሰማት ዘፈን ነበረችኝ ጊዜ ቢኖር በትልቅ አክብሮት መግለጽ ፈልጋለሁ በዛች ዘፈኔን ያሉኝ አማራሉ እንግዲህ ጊዜ ካላችሁ ብትፈቅዱልን እሷን ብናሰማችሁ ደስ ይለኛል ከዛ በፊት ራስ ጋሸን ጥያቄህን አጠር አድርገህ ፕሊስ አቅርብልንና ምላሽ ስጡ ጊዜ የላቸው ጥያቄዎች አራት ጥያቄዎች ነበሩን እና የፕሮግራሙ መሪ እንዳጥፍ ስለገለጹልኝ መረኛው ጥያቄዎቹን አጥፌ ነው እና አጠር አድርገህ አስቀቅርብልን ዘፈኑን እንግዲህ ፈቃደኛ ከሆኑ ያሰማሉ ማለት ነው ከጥያቄው መልስ በኋላ
እግዚአብሔር ይስጥልኝ በጣም አመሰግናለሁኝ የኔም ከዘፈን የማይሻል ጥያቄ ነው ምናልባትም የማይጥማቸው ከሆነ ባይመልሱትም ጥሩ ነው ድምጼ ይሰማል ዶክተር አረጋኝና ወንድማችን እንኳን ደህና መጣችሁ በጣም ደስ ብሎናል ከዘፈን የማይሻል የኔ ጥያቄ ምንድነው ስራ ስለነበርኩ ዘግይቼ ስለመጣሁ ነው መጀመሪያ መጠየቅ የነበረበት ነው በሩም ውስጥ በጣም ብዙ ታዳሚዎች ስላሉ ከየትኛውም አቅጣጫ ከየትኛውም ብሔረሰብ የተሰበሰቡ በአገራችን በእድሜም ሆነ በትምህርት አንጋፋ የሆኑ ሰዎች አማራ የሚባል ነገር የለም ከየት አምጥታችሁ የሌለውን ነገር ነው የምታወሩት አሁን በቅርቡ ሰሜን አሜሪካ የተፈጠረ አማራ አለ ሲሉ ነው ያዳመጥኩት በጣም የሚያስገርም ነው ስለዚህ የፈጠራ ችሎታችሁ ከፍ ብሏል ማለት ነው ከየት አመጣችሁት ይሄን አማራ የሚለው ነገር በአማራ መደራጀት የሚለው ነገር ከየት አመጣችሁት ሌላው በተለያዩ ስብሰባዎች ላይ የምናዳምጠው የኢትዮጵያ ህዝብ መንቀል እንጂ መትከል አይችልም የሚል ንግግሮች በየጊዜው በሲያትል በተለያየ ቦታ ሲነሳ ነበር ካልተተከለ እንዴት ይነቀላል እስቲ በእነዚህ በሁለቱ ላይ ሄዱልኝ ሌሎቹ እንዲያዳምጡ ስለፈለኩ ነው እጅግ በጣም አመሰግናለሁ ማይክሮፎን
እና አመሰግናለሁ እንዴ ያለውን ጥያቄ ነው ዲታሪ አለ እንዴ ምንሆነ ዘፈን ነው ምትይ ኦኬ ወደ እንትኑ እንሄድና እስቲ በቅድሚያ ዶክተር አረጋኝ በዚህ ጉዳይ ላይ ይሄዱበትና ቀጥሎ አቶ ተክሌ ይሄዱበታል እንደው በተቻለ መጠን እዛ በኋላ ዘፈኑን እንቀጥላለን
እሺ ሰማለሁ እሺ የወንድሜ ጥያቄ ያንዳውም ወቅታዊ ጥያቄ ሆኗል ይሄ እንግዲህ ወያኔ ሲገባ አካባቢ ፕሮፌሰር መስፍን ከመለስ ዜናዊ ጋር በቴሌቪዥን መስኮት ቀርበው ያሉት ነገር ነው አሁንም በውጪ ይሄንኑ ነገር እየደጋገሙ ያሉት ነው አማራው አለ ምናልባት ድሮ አማራው ራሱን አይደንቲፋይ የሚያደርገው ከኢቭን በሸዋ ደረጃ ባውራጃ ሊሆን ይችላል ወይ ወሎዬ ነኝ ወይ የጎንደር ሰው ነኝ ወይ ጎጃም ሰው ነኝ ሊል ይችላል ምክንያቱም ያን ያህል አማራው ለዘር ግድ ሰጥቶት አያውቅም ሌላው ቢቀር ግን ወያኔ ከጉራ ፈርዳ ሲያባረረን ከሌሎችም አካባቢዎች ከገቡበት ጀምሮ ከሲቪል ሰርቪሱ አርባና ሀያ ያለ ሲያባረር በግብር እያደረገ ከየከተማው የአማራ የቢዝነስ ሰዎችን ሲያባረር ጎጃሜ ነው፣ ጎንደሬ ነው፣ ሸዋ ነው፣ ወሎ ነው ብሎ አይደለም፣ አማራ ነው በሚል ነው። ስለዚህ አማራው አለ፣ በፊትም ነበር፣ አሁንም ወደፊት ይኖራል። ቢያንስ ቢያንስ ግን ወያኔ አማራ ሆነን አብረን እንድንቆም አስገድዶናል እና ያ ራሱ ሊረዱት አይፈልጉም። አሁንም ቢሆን የአማራው መደራጀት የአማራውን አንድ ላይ መምጣት የማይፈልጉ ኃይሎች የሚገፉት ነው። እንደውም በዲሞክራሲ አሰራር እናምናለን ካሉ ሰዎች እኔ ሌሎቹን እንዲህ ናቸው ብዬ ዲፋይን እንደማላረግ ሁሉ እኔ ራሴን አማራ ካለው አማራ ነኝ ብዬ ከቆምኩ የነሱ ምን አገባቸው? ስለ እኔ ማንነት እኔ ነኝ መመስከር የምችለው፣ እኔ ነኝ ራሴን ዲፋይን ማድረግ የምችለው። እኔ አማራ ነኝ ብዬ ቆሜያለሁ፣ አማራ ነኝ ብዬ ተደራጅቻለሁ። አማራ ብለው እያሰቃዩኝ፣ እያጋዙኝ፣ እያጸዱኝ ከቦታዬ ከኖርኩበት አገር ከወገኖቼ ዘመዶቼ ከደሙበት አገር እያባረሩኝ ነው። ስለዚህ እንደ አማራ አማራ ሆኜ ያንን መከራዬን የጣሉብኝን መከራ እመክታለሁ። ወደፊትም ደግሞ ከመመከት አልፎ የተረጋገጠ አንድ ኢትዮጵያ የተረጋገጠ ዋስትና የተረጋገጠ የአማራ ሕዝብ ከሌሎች ወገኖቹ ጋር በእኩልነት የበታች የበላይ ሆኖ ሳይሆን በእኩልነት የሚኖርበትን ሀገር ለማድረግ አማራ እንደ አማራነቴ ሁላችን እንደ አማራነታችን የመደራጀት የመሰባሰብ ባህላችንን እምነታችንን የማሰራጨት ወይም ደግሞ ኮርተን የመኖር መብታችን የተጠበቀ ነው። ሌሎች ስላሉ ስለኛ ግድ መስጠት ያለበት አይመስለኝም። እነዚህ ሰዎች ደግሞ ለአማራ ቆመው ስራ ሰርተው ቢሆን ይሄን የሚሉት ጥሩ፣ ግን ከአማራ ሰዳቢዎች ከአማራ ወራጆች አማራው እንዳይደራጅ ከሚፈልጉ ኃይሎች ጋር ቆመው ስለ አማራ መኖርና አለመኖር መናገር ድፍረቱን ከየት እንዳመጡት አላቅም። ይሄ ግን ለአማራው ግድ ሊሰጠው አይገባም። እኛን ራሳችንን በራሳችን የምናውቀው እኛ ሌላውን አንተ እንዲህ ነህ አንተ እንዲህ አይደለህም ለማለት አቅሙም ፍላጎቱም እንደሌለን ሁሉ ሌሎችም ስለኛ ለመናገር አለም የለም ለማለት መብቱም የላቸውም። ስለዚህ እኛም ደግሞ ለነሱ ዋጋ ልንሰጠው አይገባም እላለሁ። ቅድም የተጠቀሰ ያልመለስኩት ጥያቄ አለ። ሞረሽ በህዝብ ግንኙነት በኩል እንደው ስራውን ለማስተዋወቅ በቂ ስራ ሰርቷል ወይ የሚል ነው። ስራ ተሰርቷል፣ ግን በቂ ተሰርቷል ወይ ለማለት ምን ግን ማንሞላው ነገር ሊሆን ይችላል። በጥረት ደረጃ እንግዲህ ዌብ ሳለን ጋሽ ተክሌ እንደተጠቀሰው ፌስቡክ አለን። ደግሞ የአማራ ድምጽ ሬዲዮ በቦርድ ይተዳደራል። በዛ ውስጥ ሞረሽ ለምን በሚል አንድ ሳምንታዊ የግማሽ ሰዓት ፕሮግራም አለች። በዛ የሚታወቅበት ሁኔታ አለ። ጋሽ ተክሌን እንግዲህ በተለያየ መንገድ የማታውቁት የለም። እስከ ሁለት ወር በፊት የሞረሽ መሪ ሆኖ በየመድረኩ የተገኘ ገልጿል። ያም ሆኖ ግን በሶሻል ሚዲያ በተለይ በፌስቡክ እና በሌሎችም ያደረግነው ጥረት በቂ ነው ወይ ቢባል በቂ ነው ሊባል አይችልም። ብዙ ልንሰራባቸው የሚገባ ስራዎች አሉ። በዛ በኩል ይሄንን ነው ልምችለው። ይሄንን ግን ወደፊት ትኩረት ሰጥተን የምንሰራው ነው። በተለይ ደግሞ አሁን ይሄ ኮሌክቲቭ የሆነ የአማራ ስብስብ የሚሰራው ነገር ካለ ከነሱም ጋር ሆነን የአማራውን እና የሞረሽን ማስተዋጽኦ አብረን የምንገነባበትና አማራው ወጥ የሆነ ሜሴጅ የሚደርስበትን መንገድ ሞረሽም ስራውን የሚያስተዋውቅበት የመጽሐፍ የአማራ ድምጽ ሬዲዮን መስርቶ ለህዝብ ለአማራው እንደ በረከት በመስጠቱን ሌሎችንም የምናሳይበት ብዙ መድረኮች ይኖሩናል ብዬ አስባለሁ። በዛ ላይ ፍላጎቱ አለ፣ ጥረቱ አለ። ወጣቶች፣ ሴቶች አባሎቻችን በዚህ ላይ ከፍተኛ ድጋፍ ያደርጉልናል ብለን እናስባለን። ይሄው ነው ልል የምችለው። አመሰግናለሁ ወገኖቼ። ሌላ ስብሰባ አለኝ እሄዳለሁ፣ ግን ሙዚቃዋን ሳልሰማ አልሄድም። በሉ ደህና ቆዩኝ። አመሰግናለሁ።
አቶ ተክሌ ትንሽ ቢጨምሩበት በጣም እናመሰግናለን ዶክተር አረጋይ።
አመሰግናለሁ። ይሄ ጥያቄው በመጀመሪያ ደረጃ እንደው ተመሳሳይ ነው ተፈጥሮ ሀቅን ይዘንከል የመጀመሪያ በሶሺዮሎጂ አምስት ሰዎች እኔ ይሄ ነኝ ካሉ አለ ያዘር ማለት ነው። አምስት ሰው የተነስተው እኔ አማራ ነኝ ብለው ካመኑ በቃ መገለጫው ምንድነው? የመጀመሪያው ራሳቸው የሚግባቡበት ቋንቋ አላቸው ወይ ነው? የመጀመሪያው እነሱ የሚያመሳስላቸው ስነልቦና አለ ወይ ነው? የመጀመሪያው የሚኖርበት አካባቢ ተመሳሳይ ነው ወይ ነው? እነዚህን ከመለሰ አማራ አለ ማለት ነው። እንግዲህ ዛሬ በኢትዮጵያ ውስጥ የሚገርማችሁ ነገር ፕሮፌሰር መስፍን ጸረ አማራ መሆኑን የምታውቁት መጽሐፎቹን አንብቡልኝ። ያው ክዳት ቁልቁለት ስልጣን ባህል ምናምን የሙት መጽሐፍ ሶስቱ መጽሐፉ ላይ አንድ አይነት አረፍተ ነገር ጽፏል። በ1951 ዓመተ ምህረት ሶማሌ መሆኑን ይገልጽና በዚያ ላይ ሶማሌዎቹ አማራን አርገው የሚጠሉት ብሎ ጽፏል። ልብ አርጉ በሶስቱ መጽሐፎች ይሄንን በ1951 ዓመተ ምህረት የጻፈውን ጽሑፍ መነሻ አድርጎ ጽፏል። ይሄንን እኔ ራሴ የዛሬ ወጣ ዓመት ይመስላል ቨርጂኒያ አንድ ስፍራ ተደርጎ በዚህ ጊዜ በ51 እንዲህ ብለ ጽፏል። ዛሬ ደግሞ የለም ትላል የታመጣው ነው መልሳል ነበረው። ልብ አርጉ እና ዛሬ ተደጋግሞ የታምቶ ነው ወያኔ አማራ የሚለው የትስ የኢትዮጵያ የጥንት መጽሐፍቶች አንብቧቸው እነ ደስታ ክፍለ ወልድ የሚጽፏቸውን የመጀመሪያዎቹን የግዙን እዩት። አማራ ነፃ የሆነ ወታደር እያሉ ነው የሚተረጉሙት። የት መጣ የዚያ ጊዜ አማርኛ ቋንቋ እኮ በ320 ዓመተ ምህረት ኦፊሻል ቋንቋ ሆኗል በኢትዮጵያ። ከግዙ ቋንቋ ወጥቶ የኢትዮጵያ መግባቢያ አማራ ሳይኖር ያን ማን ጻፈው? እና ወንድሞቼ ይሄ እንዲያው ዝም ብለን በጥላቻ ተነስቶ መስፍን አማራ የለም ስላለ አማራ ተኖ የሚጠፋ አይደለም። እኛም አለን ስላልነ አማራ ይኖራል። የለለ ከለለነ እኔ ራሴ ያለሁኝ ግዙፍ የምታይ የምደሰስ የምጨበጥ ሰው አለ። እናንተ ከዚህ አላችሁ እና ያንን የምሰጠው እንትን ስህተት ነው። ታስታውሱ እንደሆነ ከመስፍን ከመለስ ጋር ሲወዳደር ለመጀመሪያ ጊዜ መስፍን መለስ እና መኮንን ቢሻው ነው በኢንተርቪው አረጉ ነበር በሬዲዮ በ84 መስፍን የለም ሲል የሰጠው ምክንያት አማራ እኮ የለም ዚመንዜ ቡልዬ ተኩለቴ ዳሞቴ ነው የሚለው እንጂ አለው። መለስ መለሰና ትግሬውም እኮ አክሱሜ ዳው አጋሜ አድዌ ነው የሚለው የምን ልጅነት አለው ነው ያለው። አሁን ይሄንን ማይላል ኦሮሞዎችን ሰዷቸው ወለጋ ውስጥ የተለያዩ አውራጃዎች አሉ በተለያየ አውራጃ ነኝ ይላል እዚያ ወለጌ ነኝ ይላል አርሲ ያለው አርሲ ነኝ እዚያ ጥቾ ነኝ እዚያ ምንድነው ጭላሎ ነኝ ይላል ባሌ ውስጥ ያለው ባሌ ነኝ እዚያ ከሬ ነኝ እያለ ይላል። ጎንደሬው ጋይንቴ ጭልጌ ሰሜኔ ነኝ ጎጃሜው አቸፈሬ ነኝ ሞጤ ነኝ ይላል እዚያም ቁጭ ብሎ ወረዳዋን ንጉዛም ነኝ ይላል። ይሄ አማራ ለመኖር ነው አመለክትም የመልካ ምድር ክልል ነው የሚያሳየውና እንደዚህ ነው። ኦሮሞዎቹም ትግሪዎቹ ጉራጌዎቹ ይሰዷቸው ጉራጌ ናቸው ጉራጌ አካባቢ ምድር አለ አውራጃ አለ እዚያ ወዳ ስልጤ ተሰኔ የሚሏቸው አሉ ሰባት ቤት እያሉ ይከፋፈላሉ በአካባቢ ቦታ እና ያንን ማገናዘብ ያቃተው ሰው ነው። እና ይሄ ከምንም አይመጣም ከአማራ ጥላቻ የመጣ ነው። ተደጋግሞ ተጽፏል። ይቺ የመንግስቱ ኃይለ ማርያም እንትን ጥያቄ ያቀረበች ስትዩ የጻፈችውን እዩት አንብባችሁታል። እነዚያን ስልሳ ሰዎች እኮ ያስገደለ ሰው ነው እንዴ ይለናል። ምርሳ ለአንድ ወታደር ስልጣን ለፈለጉ ወታደሮች በህግ ቶሎ አሳቅሙልን ሲሏቸው እናንተ 3 አመት ህግ እኮ ቢወሰድ 3 አመት በላይ ይፈጃል እና ከዚህ ምንድነው ስፔኑ ሰውዬ ምን ትማራላችሁ ከማን እዚያ ምን ትማራላችሁ? በጥሩ ያለው ከጃችሁ ብሎ እንዳማከረ መረጃዎች አሉ። አባቶቻችንን እና ንንቆች ያጠረሰ ሰው ነው። እና ይሄ የኢትዮጵያ አማራው ድክመት ነው። እሱን የሚደግፉ ሰዎች አሉ እና ያለን። እና እንደዚህ ያደረገ ሰው ደጋግሞ ቢለነ የራሱን የመሞቻ ዘመኑን አበላሽ እንጂ አማራውን የሚያሟሽሸው አይደለም። አማራው ከመኖር አልፎ ኢትዮጵያን የሰራ ነው። እንደው የትምክተኛ ካልተባለ መስተቀር ኢትዮጵያን የሰራ ነው። በጉ ተጉዞ የሮማን ፖለቲካ መጻፍ አንብቡት እኮ ምንድን ነው የሚለን? ሮማን ፖለቲካ እኮ የሚለን ኢትዮጵያ አማራው ነው ጨፍኖ የያዛቸው። አማራውን ብናነሳው ኢትዮጵያ የምትበላግራት ኖርም ብሎ ነው የጻፈው በ1935 እንደ ፈረንጆቹ አቆጣጠር በእኛ 1928። የዛ ጊዜ የሰውዬ ዝም ብሎ ነው እንዲህ አማራ ያለነ? በአጼ ማነው ንጉስ ሳህለስላሴ የሸዋ ንጉስ በነበረበት ጊዜ ውስጥ የመጣ ጀርመናዊ ሰላይ ዮሐን ክራፍ ይሄንን ነው የሚለን። የዛ ጊዜ ዛን የት መጣ የጠፋ አማራ? እና ብዙ የታሪክ መረጃዎች አሉን። መጤ ህዝቦች አይደለንም፣ ነባር ህዝቦች ነን፣ መስራች ነን ኢትዮጵያ። አሁንም አልሟሸሽንም። ስለዚህ እሱ ያምታታ እስላምና ክርስቲያንን ያምታታ የለም የሚለንን የምንቀበልበት ምክንያት የለም። ስለዚህ ካሁን ከሱ ጋራ ምንም የሚለን አይደለም። በቃ ጊዜውን ጨርሷል። እሱ እኛ አይደለንም የምንልበት አይደለንምና እንደው ይሄ መወያያም ሊሆንን አይገባም። እኔ እያለሁ ራሴ አማራን እያልኩኝ እሱ አለ የለም ስለሚለኝ እቀበለዋለሁ እንጂ እና ለመወያ እናረጋው አይገባም። ጥያቄው ምን ነው ተገቢ ነው ግን መስፍንን ወቁት። መስፍን ማን የተወልዶ አደገ በራሱ አንደበት የሰማሁት በጉልበትና ጊዜ በጉልበቴ አሁን ደግሞ ባፌ ነው ያለው። የሱ የሚስቱ እህት ይቺ አሁን ዛሬ አዲስ አበባ ኤፍኤም ምናምን ያላት ስትጠይቀው ያላት ይሄንን ነው። ወረምሳ ሆኖ ሰው ሲደበድብ ያደገ ሰው ነው ሲሳደብ። አሁንም ባፉ ሲሳደብ የኖረ ሰው ነው የሚሳደብ ነው። እና ይሄ የአማራ ጥላቻው ከየት እንደመጣ ምን ነገር መታወቅ ያለበት ይመስለኛል። እስቲ ወንድሞቼ አቅም ካላችሁ እስክንድር ነጋ የሚያሳትመው መጽሐፍ ምኒልክ መጽሔት አለ። ከዚያ ላይ ኑዛዜ ቃል የጻፉ ሰው አሉ። ሞገስ አለማየሁ የአዲስ አበባ ዩኒቨርሲቲ የግዕዝና የአማርኛ ቋንቋ መምህር የነበሩት ጓደኛቸው አፍረስ የኔ ሰው ምን እንዳልዋቸው ያወጡት መጽሐፍ አንብቡት። የዚህን ሰው ጋር ታሪክ ከዚያ ታገኙታላችሁ። አመሰግናለሁ ወንድሞች። ሙዚቃውን ግን ለመስማት ዝግጁ ነኝ።
በጣም እናመሰግናለን ሁላችሁንም። መጨረሻ ላይ ምናልባት የምታስተላልፉት መልእክት ካለ ከሙዚቃው በኋላ ለቤቱ በስሜት በከፍተኛ ጉጉት ነው ያዳመጣችሁ ያዳመጥናችሁ። ሁልጊዜም እናንተው ጋር ነን። በዚህ ጉዳይ ላይ በሰፊው ወደፊት እንመጣበታለን። ሙዚቃውን እንደምታዳምጡ ቃል ገብታችሁልናል። እምዬ ሙዚቃውን
ሜዳማት ባላሻራ ያክሱም ዙፋን አልጋወራሽ
ቅድማልም መንግስት ወጣይ ቅድማልም ጥበብ ገንሳሽ
አማራን ስልቱን ህዝቦች የሃሮማን የተጠቀምን አውት ያቁም መድረስ ያነትን
የዳማት ባላሻራ ያክሱም ዙፋን አልጋወራሽ
ቅድማልም መንግስት ወጣይ ቅድማልም ጥበብ ገንሳሽ
አማራን ስልቱን ህዝቦች የሃሮማን የተጠግብን አውንት አቁም መድረስ ያነትን ድንጋይ ፈልፈን አለፈን ድንጋይ ፈልፈን አለፈን የቤት አማራ ወርስቶች አገር በፊት አገር ይሁን
ተፈጥሮ ኩል የደመቅኔው ብዝጎች ቤተተውኔት አማራን እንባር ህዝቦች በፍቅሬ ኖር በቸርነት በእምነት በግብር የታነጽን ፍታዊ ፍርድ አዋቂ ባበው ቁና ግብ ሰፋሪ ባበው ስሪት ደም አድራቂ አማራን እንባር ህዝቦች ባለ ታሪክ ባለ ገድል
ዘርፈን የማንከብር ቅርሳው ድመን የማንለማ ደግጨዋ ኩሩስ ቦች ባለራእ ባላላማ አማራነ ለባርስ ቦች ታሪክ ተቃስ ገድለቃሽ ያገራጥር ያገራው ጋር ነፍጣን ጋቢ መራሽ ተቋሽ አማራነ ትንተላብሽ አማራነ ትንተኩልን
ይቅርታ ጊዜ አቶ ተክሌ እና አቶ ማነው ዶክተር አረጋኸኝ አላችሁ ይመስለኛል እና ከመሄዳችሁ በፊት አንድ ነገር የምለው እንትን ስላለኝ ነው። ይሄ ያማራዎች ስብስብ በተለይ ወደ አንድ ከመጣ በኋላ በጣም በሚገርመው ሁኔታ የአብሮነትን የሚያበረታታና የሚያጠናክር በየሚዲያዎቹ የአማራ ድምጽ እና ሬዲዮ ጨምሮ የሳተላይት ሬዲዮዎች እና ቴሌቪዥኖችንም እንደዚሁ ከተለያዩ የአማራ ድርጅቶች እንትን ይያሉ ቃም የሚደረጉ ቃለ መጠይቆች አሉ እና ይሄምሩም እንደዚሁ ከናንተ ቀጥሎ ካንድ ድርጅት ተመሳሳይ ሁለት ሰዎች ወይም ደግሞ ድርጅቶችንም ያመሳጠርን ለኢንተርቪው ለማድረግ ስለምንሞክር እኛ አክሰስ የሌለንን እናንተን ስንጠይቃችሁ ያነጋገራችሁ እሺ እንዲሉን እንድትረዱን የእናንተን ትብብር ለመጠየቅ ነው። እና እንግዲህ አማራ እየጠነከረ በተገፋ ቁጥር እንደሚስማር በመጡት ቁጥር እየጠበቀ ሄዷል። ያ ደግሞ በተጨባጭ እንግዲህ በ5 አመት ባነሰ ጊዜ ውስጥ ነውና 50 እና 60 አመት ከሰሩት እንትኖች ድርጅቶች አቋያ ሲታይ የታየው ጥንካሬ በቀላል የሚገመት አይደለም። እና ለማንኛውም የበለጠ እንጠነክር። ትንሽ አሁንም አማራው እንት የመዘናጋት እንትን ስላለ የተደገሰለትን ድግስ በደንብ እንትን ተገንዝቦ ያልተደራጀ በተለይም ደግመዋለሁ ያልተደራጀ ህዝብ ጣላቶቻችን የሚበልጡን ጠንካራ ድርጅት ስላላቸው ነውና ይህ አማራ ጠንክሮ እንዲወጣ ያው እናንተ በእያላችሁበት በዚህም ባለው እንትን ስብስብ እግዚአብሔርም ተጨምሮበት የኛም ጫና እንደዚሁ እንትም ብሎ አነው ወደ እንትን እንዲደርስ እንፈልጋለን። በርቱልን እና ጥሪያችንን አክብራችሁ ምንም እንኳን ሰዓታችን አጭር ጊዜ ቢሆንም ሰርፕራይዝ በተለያዩ ተክሌ ሰርፕራይዝም ቢያደርጉኝም ስላደረጋችሁ ብር ይሄንን ለማለው እና እንግዲህ በስንፈልጋችሁም እንደምት ወጡ ተስፋ እናደርጋለን። ጊዜ የሌሎች ድርጅቶች ተባብረውን እዚህ እንትነሩም ለእንትን ስንጠይቃቸው የእናንተን እርዳታ ከፈለግን ተብራችሁ እንዳይለየን ለማሳሰብ ነው። አመሰግናለሁ።
አግናለሁ መረኛው ወንድሜ። እንግዲህ ማጠቃለያችን ነው። ቤቱም በስርዓት ለተከታተላችሁ የአማራ ልጆች እንዲሁም የአማራው ጉዳይ ይመለከተናል ብላችሁ የመጣችሁ ኢትዮጵያውያን ሁላችሁንም ሶሪ ማይክ ለቅቄ ነበር መሰለኝ፣ ሁላችሁንም በጣም እናመሰግናለን። ቤት ውስጥ የተከታተላችሁ ወንድሞችም እንግዶቹም በወቅቱ በሰዓቱ እንደውም ቀድማችሁ ተገኝታችሁ ጥያቄያችን ስላስተናገዳችሁልን በጣም እናመሰግናለን። ከእናንተ ጋር ነን። ወንድሜ ፕሮግራሙን ይመራል። ወደፊት ሌሎችን ድርጅቶችም እንደዚሁ አቅርበን የምንጠይቅበት የምናነጋግርበት ሁኔታ አለ። ጊዜያችሁን ሰጣችሁ፣ ትኩረት ሰጣችሁ ስላደረጋችሁት አስተዋጽኦ በእኔና በሩሙ ስም ከፍ ያለ ምስጋና አለኝ። አቶ ተክሌና ዶክተር አረጋኝ እንግዲህ ልትሄዱት ይችላላችሁ። ወደፊት እርግጠኛ ነኝ ብዙ የምንፈልጋችሁ ጉዳይ ይኖራል። በዛ እስክንገናኝ ድረስ እናመሰግናለን።
አሰማለሁ። ወይ ጉድ! አሁን እስኪ አልሰማም። እንግዲህ ኦኬ ባምቢስ ቴንክ ዩ ሁላችሁንም ቴንክ ዩ። ሰላም ሰላም ብያለሁ። ቀርታ ለዛ ነው ማለት ነው። በጣም እናመሰግናለን ወንድማችን። እኔ የምመለው ጥሩ ጊዜ ነው ያሳለፍነው። ንበርታ ሁላችንም አንድነታችን ተጠናክሮ አሁንም ያማራው ችግን ገና አላለቀም ማለት ነው። የችግራችን ገና ስላላለቀ የወልቃይት ችግር የራያ ችግር ገና ስላላለቀ አሁንም አንድነታችንን አጠናክረን ማለት ነው ሁላችንም እንደዚሁ እንደተገኘ ነው ባለንበት ቦታ አሰባስበን ሁላችንም ትግላችን ይቀጥላል። አሁንም እጅ ለእጅ መያያዝ አለብን። ዛሬም ነገ መምለው ይሄንን ነው እና በጣም ጥሩ ጊዜ ነበር የነበረው። ቆላ ደጋ በጣም ነው እናመሰግነው። ባምቢስ ሸጋው ሁላችሁም ማለት ነው በጣም ቴንክ ዩ ይሄን ጊዜያችሁን ሰጣችሁ ለኛ ይሄን ነገር ስላካፈላችሁ በጣም ነው እናመሰግነው ማለት ነው። እኔ በራሴ በጣም አመሰግናለሁ። እኔ ምን የሚደርስብኝን ግዴታ እንደምወጣ እርግጠኛ ነኝ ማለት ነው እና እናመሰግናለን።